እሺ፣ ሰላም ሰላም ወገኖች፣ እንደምን ሰንብታችኋል? እንኳን ወደ አሲምባዬ ዊት መድረክ መጣችሁ። እንግዲህ በዛሬው ዕለት ስለ ሀገራችን ጉዳይ እንድታወያየን ጋዜጠኛ ሪዮት አለሙን በመሀከላችን ይዘናል። እንግዲህ በእኔ በኩል በስልክ ይዣታለሁ። ሪዮት አለሙን በዲያስፖራ ያለን ወገኖች ማናቅ የለንም። ከታሰረችበት ጊዜ ጀምሮ ያለፈችበትና ለሀገር ከፍተኛ መስዋዕትነትን ከፍላ ዛሬ በስደት የምትገኝ ታዋቂ ጋዜጠኛ ነች። በዓለምም ደረጃ ብዙ ሽልማቶችን ያገኘችና ለኢትዮጵያ ሕዝብ መብት በተለይ የጠፋውን በነጻ የመናገር የመጻፍ መብቶችን ለማስከበር በምሳሌ በተግባር መስዋዕትነትን በመክፈል የታገለች ወገን ነች። በዛሬ ዕለት አሲምባ ውስጥ መታ ዛሬ ስላለው ሁኔታ እንድታወያየን በጠራናት መሰረት በመሀከላችን ስለተገኘች በጣም ደስ ብሎናል። እንግዲህ ቀደም ብዬም አንዳንድ ነጥቦች እንዳስቀመጥኩላችሁ የዛሬው ውይይት አላማ በሀገራችን ውስጥ በአሁኑ ሰዓት በፈጣን ሁኔታ ለውጥ እየተመለከትን ነው ብለን የምንገምት ወገኖች አለን። ግን ምን እየተካሄደ ነው? እንደገና ደግሞ በሀገር ውዳድነት ደረጃ ይሄ በፈጣን መልኩ ለውጥ ያሳየን ተግባራዊ ሊሆን የሚችልበት ሁኔታ በምን አይነት ሁኔታ በእኛ በኩል ምን ይጠበቅብናል የሚለው ነገር ሰፋ አድርገን እንድንወያይ ነው። አንዳንድ ጊዜ የአሁኑን ጠቅላይ ሚኒስትር አዲሱን ትደግፋላችሁ ወይስ አትደግፉም በሚል አምባጓሮ የራሳችን ማሊያ ለብሰን ግርግር ለመፍጠር በዚህ ደረጃ ላይ እየተንደረደርን ያለንበትን ጊዜ ቆም አድርገን እስቲ ስለ ሀገራችን፣ ስለ ወገናችን ለምን አንወያይም? ምንድን ነው እሱ? ይህንን የመጣ ለውጥም የተሻለ ሁኔታም ከተመለከትን ይሄንን ዘለቄታ ያለው ለውጥ ሊመጣ የሚችልበት መንገድ እንዴት ነው የሚለውን እንድንወያይና ውይይት እንድንጀምር ለመለኮስ ያህል በእንግድነት ይህችን ታዋቂ ሰው በመሀከላችን በማድረግ እንግዲህ ውይይት ለማድረግ ጥረት እያደረግ ነው ማለት ነው። በአሁኑ ሰዓት ወያኔ ጓዙን ጠቅሎ ስርዓቱን ለቆ ሄዷል ብሎ ማንም የሚል የለም። ወያኔ ቦታ የለውም ከማለት ውጪ ወያኔ የሚባለው ነገር ግን እንደ ድርጅት የትግራይ ነጻ አውጪ ድርጅት እንደ ታጠቀ ሙሉ ትጥቁን እንደያዘ የሀገሪቱን ሀብት በሙሉ አጋብሶ በኪሱ ብዙ ገንዘብና የሀገሪቱን ኢኮኖሚ የሚቆጣጠርባቸውን እንትኖች በሙሉ እንደያዘ ቢያኮርፍም ቁጭ ብሏል። በሌላ በኩል ደግሞ እንግዲህ በራሱ መልክ የፈጠራቸው የተለያዩ ድርጅቶች ለእነሱም ቢሆን እስካሁን ድረስ መብትና ስልጣን ስላልሰጠ በአሁኑ ሰዓት ያንን ስልጣን ሊይዙ የመሰላቸው ጊዜና የሚንደረደሩበት በተለያየ አይነት መንገድ ህዝቡን ከነሱ ጎን እንዲሰለፍ የሚሯሯጡበት ጊዜ ነው። በህዝቡ በኩል ደግሞ ያለው ምንድን ነው? ኢትዮጵያዊነትን አትንኩብኝ፣ እስካሁን ድረስ ያሳያችሁት የክልል ፖለቲካችሁ ከ27 ዓመት በኋላ ከስሯል፣ ወደዳችሁም ጠላችሁም አረንጓዴ፣ ቢጫ፣ ቀይ ኢትዮጵያዊነትን ይዘን ሀገራችንን ወደፊት ዲሞክራሲያዊ አድርገን ወደፊት መሄድ እንችላለን የሚል ነው። በአሁኑ ሰዓት እንግዲህ የህዝቡ በከፈለው መስዋዕትነት ወያኔም እንደ ድሮ ሊገዛ ያልቻለበት እንደገና ደግሞ በውስጡም የሰገሰጋቸው ኢፒዲአርኤፍ የሚባለው እንቅስቃሴም ቢሆን በዛ ደረጃ ሊቀጥሉ የማይችሉበት ሁኔታ ተደርሷል። ስለዚህ ከዚህ በኋላ ወደፊት መሄድ የሚቻለው እንዴት ነው የሚባለው ነገር ተወደደም ተጠላም ልንወያይበት ይገባል እና ይህንን በማሰብ ነው ያመጣ ነው። እና ከዚሁ ጋር እንግዲህ እንግዳችንን ሪዮት አለሙን እንኳን ደህና መጣሽ በማለት እንግዲህ ለመድረኩ ራሷን እንድታስታውቅ እድል እሰጣለሁ። ሪዮት፣ ማይክ ያንቺ ነው።
አመሰግናለሁ። በጣም እንግዲህ የተጋበዝኩበት ፓልቱ በርካታ ኢትዮጵያ ጀግኖች በታገሉበት እና በተሰዉበት ቦታ ስም የተሰየመ ፖለቲካ የፓልቶክሩም እንደመሆኑ በዚህ ታሪክ አካል የሆናችሁ በቀጥታ የሚሆን በተዘዋዋሪ ዜጎችን በዚህ የምትገኙ ለእናንተ ያለኝን አክብሮት መግለጽ እፈልጋለሁ። በዚህ አጋጣሚ ከዚህ ታሪክ ጋር ግንኙነት ኖራችሁም አልኖራችሁም የነዛ ጀግኖች ሰማዕታት ታሪክን ተቀብሮ መቅረት የለበትም። የነሱ የተነሱበት ዓላማ ዲሞክራሲያዊት ኢትዮጵያ እውን መሆን አለባት ብላችሁ ያንን ለማስፈጸም ጥረት የምታደርጉ ወገኖችን በሙሉ በዚህ አጋጣሚ በድጋሚ ማመስገን እፈልጋለሁ። ያው እንግዲህ አገር ቤት በማስተማር እንዲሁም በጋዜጠኝነት ስሰራ ነበር። እዚህ መጥቼም በኢሳት ቴሌቪዥን ላይ በጋዜጠኝነት እየሰራው ነው። ይኸው ነው እንግዲህ።
እሺ፣ በጣም አድርገን አመሰግናለን። እንግዲህ የዛሬውን የውይይት ፎርማት የታውን ሆል አይነት ሁላችንም የምንሳተፍበት እንደሆነ ቀደም አድርገን ለሷ ባቀረብነው መሰረት እንግዲህ በእኔ በኩል ብዙም አልይዝም፣ ግን አንዳንድ ጥያቄዎችን አስቀምጥና ለሌሎቻችሁም እድል እሰጣለሁ። በዚህ ደረጃ እንግዲህ በአሁኑ ሰዓት ሪዮት አለሙ በሀገራችን ውስጥ ከፍተኛ ለውጥ የሚታይበት ጊዜ ነው ተብሎ እንደውም ለብዙዎቻችን ከሚያሳስብ ደረጃ የድጋፉ ሁኔታ ለውጥ የተባለውን ነገር በመጥላት ሳይሆን ምናልባትም በዚህ ደረጃ በመጫጫሆና በከፍተኛ ድጋፍ በማድረግ ብቻ ዋናውን ነገር እንዳንስት የሚያሳስበን ጊዜ የደረስነን። በተለይ ደግሞ ያለው ስርዓት ይጨቁን የነበረው ስርዓት የወያኔ ነጻ አውጪ ድርጅት የሚባለው እንደታተመ እንዳለ ትጥቆ አለ፣ ገንዘብ አለው። እንግዲህ በአሁኑ ሰዓት የጎደለበት ነገር ቢኖር በዓለም ደረጃ ድጋፍ የሚሰጡት ምዕራባውያን ትንሽ አይ እንግዲህ ይሄ የምትከተለው ነገር ብዙ ስላልጣመ ወደዛ እንግዲህ ሌሎቹም የሚሳተፉበት መንገድ ማካፈል ይገባሃል ከማለት ውጪ ይሄን ያህል ብዙም እንትን የደረሰበት አይደለም። ስለዚህ አሁን አዲሱ ጠቅላይ ሚኒስትር እንደ ልቡ ሁላችንም ልባችን የሚኮረኩር ነገር እየተናገረ ግን በተጨባጭ ሊመጣ የሚችለው ነገር ላይ ያን ያህል መልስና የመሳሰሉትን ነገሮች የሚያስፈልጉትን ያላገኘንበት ሁኔታ ነው። አንዳንዶቻችን ምናልባት ከህብረተሰቡ በጣም የተፈነጠርን ሊመስል ይችላል። ነገር ግን በባህር ዳርም በቅርቡ እማዋዊሽ የምትባል ሴትዮ እንዳነሳችው እንግዲህ አሁን እዚህ ከተደረሰ የሽግግር መንግስት ነው ወይስ ሌላ ደግሞ የተቀደደልን ቦይ ተከትለን እንፍሰስ ያለችውን በጣም የሚሰማንና በዚህ ደረጃ እንግዲህ የሽግግር መንግስት የምንል ወገኖች አለን። ሁሉን አቀፍ የሆነ እና በተለይም ደግሞ በዚህ ደረጃም ከተመጣ በአሁኑ ሰዓት ይሄን አይነት ምርጫ ህዝቡ ድምፁን ቢሰጥበት እርግጠኛ ነኝ በታዋቂነቱ የተነሳ ዶክተር ኮሎኔል አብይ መመረጡን እንተማመናለን። እና በዚህ ደረጃ እስቲ ያለሽን አስተያየት የአሁኑን ለውጥ እየተባለ የሚነገርለት ነገር እስቲ አንዳንድ በይ።
እንግዲህ አሁን ያለው ለውጥ አንተም እንዳልከው በጣም የበርካታ ሰዎችን ልብ የሳበና ልክ ሁሉም ነገር ያለቀለት የምንፈልጋት ያቺ ዲሞክራሲያዊት ኢትዮጵያ ነጻነት የተሞላባት እኩልነት ያለባት ልክ የተገኘች በሚመስል ሁኔታ ያለውን ፍንደቃና ደስታ የሁላችንም የምናየው ነገር ነው። ምንም አልተደረገም ማለት አይቻልም። ብዙ ነገሮች ሆነዋል፣ ሁላችንም የምናውቃቸው የእስረኞች መፈታት። በእርግጥ እሱም ቢሆን ሁሉም የፖለቲካ እስረኞች አልተፈቱም፣ ግን በርካታ የፖለቲካ እስረኞች ተፈተዋል። የኢትዮጵያና የኤርትራ ግንኙነት፣ ጠቅላይ ሚኒስትሩ እንደዚሁ በሚያደርጓቸው ንግግሮች ኢትዮጵያዊነት መሰበኩ ከሌላው የኢህአዴግ አመራር እስካሁን ከለመድነው በተለየ መልኩ አንዳንድ ጊዜም ይሄ ኢህአዴግ የሚመራበትን ዲሞክራሲያዊ ማዕከላዊነት የጣሰ በሚመስል መልኩ የሚደረገው ንግግር ወይም ከኢህአዴግ ጋር የማይሄደው ነገር እሱ ነገር ብዙ የሚያስደስት ነገር አለው። ብዙ ነገር ማለት ይቻላል ስላለው ነገር የተከፈቱ ነገሮች አሉ። እነዚህ ሁሉ ነገሮች ግን አንደኛ ምንድን ነው እንደዚህ የሆኑበት ምክንያት የሚለውን ብናይ እርግጠኞች ልንሆን አንችልም። በእርግጥም ያችን የምንፈልጋትን ዲሞክራሲያዊት ኢትዮጵያ ለማምጣት ተብሎ ነው ወይስ ደግሞ አጣብቂኝ ውስጥ ስለገባ ስርዓቱ በዚህ አይነት መልኩ የስርዓት ለውጥ ጥያቄ እየመጣበት ስለሆነ አይ አንዳንድ ነገሮችን እንደዚህ አስተንፍሼ የነጻነት ትግሉን አቀዝቀዤ ልለፈው በሚል ነው ምናቀው እርግጠኛ የሆነበት ነገር የለም ብዙ ደስ የሚሉ ነገሮች ቢኖሩ። ስለዚህ በእኔ በኩል ደጋግሜ እንደምለው ኢሳት ላይ ባሉ ፕሮግራሞችም ጉዳዩ እኛ ጋር ነው መሆን ያለበት። ጥሩ ነው፣ ብዙ ጥሩ ነገሮች አሉ። እነዛን የማስፋት ነገር ወደ ምን ፈልገው ነገር የሚሄዱን ነገር በተፈጠረው ክፍተት ተጠቅሞ ስራ መሆን ያለበት የኛ ነው እንጂ ቁጭ ብለን ሁሉ ነገር ያለቀ ያስመሰልን ሴሌብሬት ማድረጉ እንዳናን ሰራራ በሚያደርግ መልኩ ይሄንን የተቃውሞውን ኃይል ከኢሃዲክ በተቃራኒ የቆመውን ኃይል የሚያደርግ ነገር ነው። አሁን እያየሁ ያለሁት እየታዘብኩ ያለሁት ነገር የአሁን የለውጥ ኃይል የሚባሉት ኢሃዲክ ውስጥ ያሉ ሰዎች ፍላጎት ይሁን አይሁን በተግባር እየሆነ ያለው ነገር ግን ነገ ድጋሚ ላናን ሰራራ በምንችልበት አይነት ሁኔታ ልንጠፋ የሚያደርገን ነገር ነው። የተፈጠረውን ነገር ተጠቅመን በዛ ሂደት ውስጥ የማደራጀት ሊሆን ይችላል ብዙ ብዙ የሚሰሩ ነገሮች አሉ። ትግሉን ቀጥሎ ያንን የምንፈልገውን ነገር ከማምጣት ይልቅ ቆመን ለነሱ የማጠብጠብ እነሱን የማድነቅ አይነት ነገር ላይ ብቻ የተጠመድን ይመስለኛል እና ትንሽ ስጋት አለኝ።
እሺ፣ አዎ፣ እንግዲህ ስጋቱ በእርግጥ ብዙዎቻችን ከዛም በላይ ደግሞ እንዴ ምን ማድረግ አለብን? ይሄ ሆ ብሎ በድጋፍ ብቻ የተወጠረውን ህዝብ አሁን ብዙዎቻችን በዚህ በስደቱ ዓለም ለብዙ ዓመት ኖረን በጣም እንቀራረብ ወገኖች ሁሉ እንዴ ይሄ ሰውዬማ እድል መስጠት አለብን ሲሉ ይሰማል። እና ብዙውን ጊዜ እንግዲህ አንደኛ የመጋጫም እና የእርስ በርስ እሱን ትደግፋለ አደግፍም በሚል አምባጓሮ ልንገባ የምንችልበት ምልክት ይታያል። ግን ከዚህ ባለፈ አልፈን ሄደን እውነተኛ ዲሞክራሲያዊ ስርዓት በሀገራችን እንዲመጣ ህዝቡን አሁን ቀልቡን ከሳበው ሁኔታ ጋር አብሮ እና አስተባብሮ ጥያቄ የሚያነሱ ወይም ደግሞ ተጠራጣሪ ቶማሶችን እንደ ክፉ አድርጎ አይቶ ጨርሶውንም ልም ብሎ በአንድ ሰው ምህታት ውስጥ ገብቶ በመጨረሻ አቅጣጫ ከሳተ በኋላ ዋይ ብሎ አልቅሶ እንዳይመጣ አሁንም ይሄንን ነገር ተገንዝቦ ሊያልፍ የሚችልበትን ሁኔታ በማሳወቅና በማስተማር በምን አይነት ሁኔታ እንግዲህ የምንጫወታቸው ሚናዎች እንዴት ሊሆኑ ይችላሉ የሚለውን እንድታካፍይን።
በእኔ በኩል በእርግጥ ይሄ ሰፊ ነገር ነው። ምን ማድረግ አለብን የሚለው እንዲሁ አንዳንድ ነገሮችን ለማለት ያህል ለምሳሌ እንደዚህ ፓልቶክ ላይ የምትሰሩ ወገኖች፣ እንደዚህ ሚዲያ ላይ የምንሰራ ይሄንን ዝም ብሎ እነሱን ሴሌብሬት የማድረጉን ነገር ትቶ በትክክል ምንድን ነው መደረግ ያለበት ወደሚሉ አሁን እየተደረጉ ወዳሉ አይነት ውይይቶች የመግፋት ነገር ይኖርብናል ብዬ አስባለሁ። ምንድን ነው እየሆነ ያለው ነገር? ወዴት ነው መሄድ የምንፈልገው? የምንፈልገው ነገር መጥቷል ወይ? ገና አይደለም ወይ? ለዛስ ምን ማድረግ አለብን? ቅድም ስጠቅሰው እንደነበረው ወይዘሮ ማወይሽ ያነሳችው ጥያቄ ስለ ሽግግር መንግስት፣ የሽግግር መንግስት ነው አይ አይደለም፣ ከሁለት ዓመት በኋላ የሚደረገው ምርጫ ነው፣ የትኛው ነገር ጠቃሚ ነው፣ የትኛው ጎጂ ነው፣ ለዛስ ምን መደረግ አለበት? የተቋማት ሁኔታ ምን ይመስላል? የፖለቲካ ድርጅቶች ሁኔታ ምን ይመስላል? ይሄ ኢትዮጵያዊ ብሔረተኛ ኃይል ያኛውን ኃይል በኋላ ገኖ ወጥቶ ልክ ህወሓት ኢህአዴግ እንደሆነ እንዳደረገው በኋላ ኢትዮጵያ በዘር ተሸንሽና ከዚህ የበለጠ ሌላ ደግሞ ሌላ ቀውስ ውስጥ እንዳንገባ ይሄኛው ኃይል ተጠናክሮ የሚወጣበትን ሁኔታ ለማመቻቸት ምን መደረግ አለበት የሚሉ ውይይቶችን ማመቻቸት ይኖርብናል ብዬ አስባለሁኝ። ሚዲያ ላይ ወይም በተለያየ መድረክ ከተለያዩ ሰዎች አካላት ጋር የምንገናኝ ሰዎች፣ ተቋማት፣ የፖለቲካ ድርጅቶችንም በተመለከተ እነዚህን ጥያቄዎች የመግፋት አማራጭ ሀሳቦችን የማሳየት ገና እንደሆነ ትግሉ የማሳየት ያለው ነገር ላይም ጥሩ ነገሮች የሚነሱ ነገሮች ላይም ደግሞ ተጨማሪ ግብአት የመሆን ልክ ያልሆኑ ነገሮችን ደግሞ ልክ እንዳልሆኑ አድርጎ የማሳየትና እነሱን የመታገል ነገር መደረግ እንዳለበት ይሰማኛል። የሃይማኖት ድርጅቶች፣ አክቲቪስቶች እንደዚህ ሁሉም ያላቸው ሚና በዚህ ሰዓት የበለጠ አጠናክረው መቀጠል እንዳለባቸውና ትንንሽ ጥሩዎቹ ነገሮች እየተፈፉ እንዲሄዱ ያልተጀመሩ ነገሮች እንዲጀመሩ የማድረጉ ነገር የሁላችንም ኢትዮጵያዊ ዜጋ የሆነ ሁሉ የሚመለከተው ነገር ነው። እንደሚችለው እጁ ላይ እንዳለው ነገር ማድረግ በሚችለው መጠንና ኃይል ማድረግ ይኖርበታል ብዬ አስባለሁ።
እሺ ወገኖች እንግዲህ የዛሬው ውይይት ሁሉም የሚሳተፍበት አድርገን ስለሆነ እጃችሁን ያወጣችሁ ምታቀርቧቸውን ጥያቄ ወይም ደግሞ የሚያሳስቧችሁ ነገሮች ሁላችንም እንድታካፍሉን እጠይቃለሁ። እስካሁን ድረስ እጁን ያወጣ ሰው አላይም። እንግዲህ እንሳተፍ ሁላችንም የሚለው ነገር ለማሳሰብ ነው። በእርግጥ እንግዲህ አሁን ያለው ሁኔታ የሞቅ ሞቅ ሁኔታ እና ከሁሉም የበለጠ ደግሞ በአንድ ሰው ላይ ብቻ ልክ እንደ ሞሎኮት አድርጎ በቃ ሁሉን ነገር እሱ ይፈጽማል ያደርገዋል የሚለው አመለካከት በአብዛኛውን በተለይ የኔ ትውልድ ባለፈበት ሁኔታ ይሄ የግለሰብ ታዋቂነት አደገኝነቱን ተቀጥቶትም በቅጣትም ያየው ነው። ለምሳሌ በተማሪው እንቅስቃሴ በ60ዎች ውስጥ በከፍተኛ ደረጃ ታዋቂነት የነበራቸው ግለሰቦች በመጨረሻ ትግሉ በተፋፋመበት ጊዜ ከኛ የበለጠ ማን ያውቃል የሚል ያ ታዋቂነታቸው ስለሰጠ አማክሮና ተማክሮ የመስራቱን ባለመፈለግ ሁላችንንም ሊጎዳ የሚችል ለጠላት አጋልጦ የሰጠን ሁኔታ ያለፍንበት ነበር እና በተለይ በዛ ሰዓት ስንታገልበት የነበረው ኢህአፓ በአመራር ደረጃ የአንድ ግለሰብ ጸሐፊ የመሳሰሉ ነገሮችን እንትን ጥሎ የጋራ አመራር የሚባለውን ነገር በስራ ላይ ያዋለበት ነው። ይሄ ደግሞ ከሀገራችን ከባህላችንም አንድ ጊዜ አንዱን ሰው እንደ እግዚአብሔር አድርገን ከባህላችን ስናወጣ ያ ሰው በአንድ ጊዜ ራሱ ያብጥና የሰው ምክርም አይሰማም። እንደውም አባቶቻችን ያላማካሪ የነገሰ ንጉስ ካለ ብዙም እንደማይሄድ እንትን የሚነግሩበት ጊዜ አለ እና ባህላችንም ስለሆነ ይሄ በአንድ ሰው ላይ ሁሉን ነገር ደፍድፈን እንደው ልክ እንደ መለኮትና እንደ እግዚአብሔር ማድረጉ በተደጋጋሚ ስንቀጣበት ስንገረፍበት የታየነውን ስናመላክትም ዛሬ ሰው የማይሰማበት ነው። ለምሳሌ በቅርቡ በ27 ዓመት ትግላችን ውስጥ እንኳን እነገሌ ራሳቸውን አስተዋውቀው ራሳቸውን ማንዴላ ያደረጉ ሰዎች እውነተኛ ትግሉ ያመጣች ጊዜ ሁሉን ነገር ጣጥለው ህዝቡ አስመጥተው ዛሬ የት እንዳሉ የማይታወቁበት ሁኔታ ነው እና ይሄንን እውቀት ይሄንን ሁኔታ አሁንም ካለው ሁኔታ ጋር ህዝቡ ተረድቶ ሁሉን ነገር በአንድ ሰው ላይ ብቻ አስረክበን መሄድ እንደማይገባን በተለይ ደግሞ አብይ በአሁኑ ሰዓት አንደኛ ከዛ ስርዓት ውስጥ የወጣ ነው። በእርግጥ እንዲለወጥ የሚፈልገው ነገር ካለና የሚያስደስተንም ነገሮችን ከተናገረ መልካም ነው። ነገር ግን ያንን በአስተማማኝ ህዝቡ የደከመበትና መስዋዕትነት የከፈለበትን ስልጣን የህዝቡ ሊሆን የሚችልበት ሁኔታ ለማመቻቸት ይሄ ዝም ብሎ በአንድ ሰው ላይ ብቻ የሚሄደውን ነገር በማስተማር ደረጃ ምን ማድረግ አለብን ብለሽ ትገምቻለሽ?
በአንድ ሰው ላይ እንግዲህ ዲሞክራሲ በአንድ ሰው ጫንቃ ላይ ብቻ መገንባት እንደማይቻል ግልጽ ነው። እሱም ነው የሚያሰጋው ነገር። አሁን ሁሉንም ነገር ከዶክተር አብይ የመጠበቁ ነገር ቁጭ ብሎ የመቃወምና የመደገፍ ጉዳይ ተደርጎ የሚታየው ነገር ራሱ ልክ ያልሆነ አመለካከት ነው። ምክንያቱም ዶክተር አብይ የሚባል ሰው መኖሩን ሳናቅ በፊት የጀመርነው ትግል ነው። ኢትዮጵያ እንደዚህ ልትኖር አይገባትም፣ ዜጎቿ እንዲህ ሊኖሩ አይገባቸውም፣ ዲሞክራሲያዊ ኢትዮጵያን መፍጠር አለብን፣ ነጻ ሀገር መመስረት አለብን፣ እንደዚህ ብለን የተነሳንበት ነገር እንዳልኩት ዶክተር አብይ ስም ሳናቀው በፊት ነው እና አሁን ይሄ ሰው መጥቶ በጣም የሚያማልሉ ንግግሮች ተናግሯል። በጣም ደሳስ የሚሉ በተለይ ከኢትዮጵያዊነት አንጻር ወደ ተግባር ሲገባ እንዴት ነው የሚለውን ነገር አንዳንድ በተግባርም ጥሩ እንቅስቃሴዎች አሉ። ወዴት ይመራሉ አናቃቸውም። የሚደረገበት ምክንያት ምንድን ነው? እነዚህን ሁሉ ለማድረግ ሞቲቭስ ምንድን ነው አናቅም። ምን ያህል አቅም አለው የሚናገረውን ወደ ተግባር ለመለወጥስ? አብረውት ያሉትስ እነማን ናቸው? እነዚህን ሁሉ ጥያቄዎች መልስ መለን አይመስለኝም። ስለዚህ ዞሮ ዞሮ ራሳችን ላይ ነው መተማመን ያለብን። ጉዳዩን የመደገፍና የመቃወም አድርገን ስናይ እኛ ምንም የጨዋታው አካል አይደለንም፣ ታዛቢዎች ነን ማለት ነው። እና ይሄ ደግሞ ቅድም አንተ እንዳልከው ከአንድ ከኢህአዴግ ውስጥ ላለ ሰው ለዛውም በኢህአዴግ ለተመረጠ ሰውን ይህንን ያህል ሁሉንም ነገር ትቶ መቀመጥ ምን ያህል አስተማማኝ ነው? ምንም አስተማማኝ እንዳልሆነ ግልጽ ነው። ራሳችንን ማድረግ ያለብንን ሁሉ ማድረግ ያለብን፣ ትግሉን መቀጠል ያለብን፣ መግፋት ያለብን፣ ለምሳሌ እነዚህ ቅድም የጠቀስናቸውን አይነት ጥያቄዎች፣ የሽግግር መንግስቱን አይነት ጥያቄዎች፣ እንደውም ምርጫ እንኳን ቢባል ወደዛ ለመውሰድ የሚያደርሱን ጥሩ መንገዶች አሉ ወይ? ተቋማት አሉ ወይ? የሉም? እነዛን እንዴት አድርገን ነው የምንገነባው የሚለው ነገር እነሱ ብዙ ንግግር የሚያስፈልጋቸው ጉዳዮች ናቸው። ተገዳዳሪ ኃይል ሆኖ የመውጣት ነገር፣ የተመረጠ መንግስት አይደለም። ዞሮ ዞሮ አሁንም ኢህአዴግ ነው ያለው። ምናልባት የህወሓት ኃይል እየተዳከመ እንደሆነ እናያለን። እሱም ቢሆን በምንለው መጠን ነው ወይ ብንል አይደለም፣ አልሞተም። ስቲል ሁሉም ነገሮች የተያዙት ከበፊቱ ይሻል እንጂ አሁንም በህወሓት ነው። አሁንስ ፈላጭ ቆራጭ አይደሉም ወይ? በተለያዩ የስልጣን እርከኖች ላይ ብንል ናቸው። ስለዚህ እነሱን የማዳከሙ ሁኔታ የመጀመሪያው ደረጃ መሆን ያለበት። አሁን በስልጣን ላይ ያለው ቡድንም የሚፈልገው የሚመስለኝ እሱ ላይ ልንተባበር ይገባል፣ ያ ሁለታችንም እንዲወገድ የምንፈልገው ኃይል ስለሆነ። ከዛ በኋላስ የሚለው ላይ ግን ራሱ ኢህአዴግ ታድሶ ተቀባብቶ ነው ወይ መቀጠል ያለበት? ያ እንዲሆን እንደማንፈልግ ይገባናል። እና እሱ እንዳይሆን መስራት ያለብን ይመስለኛል። መስራት አለብን ስል ደግሞ በተለይ ይሄ በዜግነት ላይ የተመሰረተ ፖለቲካ የሚያራምዱ ሰዎች፣ ቡድኖች፣ የፖለቲካ ድርጅቶች መሰባሰብ ያለባቸው ሰዓት ይመስለኛል አሁን። ምክንያቱም ከዚህ በፊት በርካታ እድሎችን የዘውግ ብሔርተኞች ላይ እንዳስቀመጥን በእኛ መበታተን ምክንያት ይገባኛል። ስለዚህ አሁን ተመሳሳይ ታሪክ እንዳይደገም ካስፈለገ ሌሎች ልዩነቶችን ወደ ጎን ብሎ አንድ ላይ መሆንና የሚያስፈራው ነገር እንዳይመጣ መከላከል ያለብን ይመስለኛል።
እሺ፣ በጣም አድርገን እናመሰግናለን። አሁን ጥያቄውን ማይኩን ለፋኖ ለቃለሁ። ከዛ በኋላ እሱ ጥያቄውን አቅርቦ ማይኩን ሲለቅ ማይኩን ይዝና ላንቺ ሰጥሻለሁ። ፋኖ፣ ማይክ ላንተ ነው።
ኦኬ፣ ሰማለሁ። እስኪ አንዳንድ በሉ። ኦኬ፣ ሰማለሁ። በመጀመሪያ ደረጃ ሪዮት አለም እንኳን ደህና መጣ ይፈዳ ሲምባ። ከዛ ጥያቄዎች አሉኝ። አንደኛ በአሁኑ ጊዜ መንግስት አለ ተብሎ ማለት ይቻላል ወይ? ምክንያቱም አሁን ፒአርዲኤፍ ተመርጦ ዶክተር አብይ ስልጣን ያዝኩ ያለበት ግን ደግሞ ከእነሱ ጋር ደግሞ ግብ ግብ የገጠመበት አዘ ሪዛልት ደግሞ በአራቱም ማዕዘን በአሁኑ ጊዜ የተለያዩ ግጭቶች አሉበት። እነሱም ግጭቶች ደግሞ ሪዞልቭ ለማድረግ አድሬስ ማድረግ የሚችል መንግስት ባለመኖሩ መቀጠሉ እንዳለ ስላየው ነው መንግስት አለ ወይ የሚለውን የጠየቁ ማለት ነው። በሁለተኛ ደረጃ እስኪ ዶክተር አብይ ኢንቴንሽኑ ወይም ፍላጎቱ አለው ብለን እንቀበል እና ከተቀበልን ደግሞ እንዴት ነው አሁን የተናገራቸውን ነገሮች ሁሉ ወደ ታች ዝቅ አድርጎ መሬት ላወርዶ ለኢትዮጵያ ሕዝብ በሚበጅ መልክ ማስቀመጥ የሚችለው? ምክንያቱም ይህን ማድረግ የሚቻለው ተቋም ሲኖር ነው፣ ስትራክቸር ሲኖር ነው፣ ሮድማፕ ሲኖር ነው። ይሄን አናይም። ስለማናይ ከአቅም አንጻር ርሊ አንቺም አሁን የጠቀሽው ነገር አለ ዘርዘር አድርገሽ ብትነግሬን ለማለት ነው። በሶስተኛ ደረጃ በአሁኑ ጊዜ በርካታ ሰዎች ይሄ ሰውዬ በሚለው ዙሪያ በጣም የመጫጫና ያለመደማመጥ ነገር አለና እሱን እንኳን መልሰሻል ሞር እንድታይጅበት ነው። ይህን ክሊር አውት አድርጎ የሽግግር መንግስት የሚለው ትኩረት ተሰጥቶት ሁሉም ደጋፊ ነኝ የሚለው ክሪቲካሊ ይህን እያየ እሱን በሱ ላይ ፕሬሽር የሚያደርግበትን ሁኔታ ለመፍጠር ደግሞ ከቅድሙ ቀጥለሽ ሰፋ አድርገሽ እንድትነግሪን ብዬ ነው። ይሄ ነው። አመሰግናለሁ።
እሺ፣ ማይኩን ይዤልሻለሁ።
እሺ፣ እንግዲህ ኢህአዴግ ውስጥ የተፈጠረው ክፍፍል ወይንም ደግሞ በተለይ ኦህዴድና ብአዴን ህወሓት ላይ ያላቸው ተቃውሞ ግልጽ እየሆነ ከጊዜ ጊዜ መጣ ይመስለኛል። እና እነዚህ ይሄ አይነቱ ነገር በኋላ ላይ ያው የነ ዶክተር አብይን ቡድን ወደ ስልጣን ሲመጣ በህወሓቶቹ በኩል የተፈጠረው የማክሮፉ ነገር እናያለን፣ በተለያዩ የህወሓት ሰዎች እንሰማለንም። እና በዚህ ምክንያት ይሄኛው ቡድን ደግሞ በደንብ አድርጎ ስልጣኑን ስላልያዘ ገና ስለሆነ ቅድም እንዳልኩት ህወሓቶቹ አሁንም ከበፊቱ ቢዳከሙም አሁንም ግን ስላሉ በተለያዩ የስልጣን እርከኖች ላይ የሁለቱ ያለመስማማት ወይንም ደግሞ የስልጣን መጓተት ነገር አሁን ጠያቂ ያሉትን አይነት ነገር እንዲታይ እንዲታሰብ ምክንያት ሆኗል። መንግስት አለ ወይ ተብሎ እንዲጠየቅ ብዬ አስባለሁኝ። ምክንያቱም አንደኛው ቡድን በደንብ አድርጎ ስልጣን ያልተቆናጠጠበት ሁኔታ ስለሆነ ያለው፣ ለምሳሌ እስር ቤቶች አካባቢ ጥያቄ ሲያነሱ ቅሊንጦ ባለፈው የተባሉትን ያው ሰምታችኋል። እስኪ ዶክተር አብይ መጥቶ ያስፈታችሁ ያው ይሄንን የሚሉት እንግዲህ እዛው እስር ቤት ውስጥ ያሉ ኃላፊዎች ናቸው የህወሓት ሰዎች። እና እንደዚህ አይነት ነገሮች ስላሉ እንደ በፊቱ ህወሓት በደንብ ጡንቻውን አፈርጥሞ ያለበት ነገር ስለሌለ ሌላ ሀይል ስላለ ያኛው ሀይልም ደግሞ አሁን በስልጣን ላይ ያለውም ደግሞ በደንብ አድርጎ ስልጣኑን ስላልተቆናጠጠ የተለያዩ ታቦታጅም በህወሓት የሚሰሩ እዚህም እዛም ስላሉ የተለያዩ የዘውግ ቅጥቶችም በተለያዩ አካላት ህወሓትን ጨምሮ የማነሳሳቱ ነገር ስላለ ከሌላው ጊዜ በተለየ በባሰ ሁኔታ ግጭቶችም እያየን ነው። እና እንደዚህ አይነት ጥያቄ ሊያስጠይቅ የሚችል እንደሆነ ይገባኛል። ሌሎቹ ጥያቄዎች ይቅርታ፣ ምናልባት አቶ ሰውየው እንትን ብትልልኝ፣ ሁለቱ በደንብ እንትን አላሉኝም፣ አልተሰሙኝም።
አንደኛው እንግዲህ ዶክተር አብይ አሁን የሚናገራቸውን ነገሮች እንኳን በስራ ለማዋል ከታች በህዝቡ በኩል ምንም አይነት ተቋም የለም በስራ ላይ እንኳን ሊያውል የሚችልበት ነው። ሌላው ደግሞ እንግዲህ በርካታ ሰዎች በአሁኑ ጊዜ በመሟሟቁ ላይ ጨርሰው ነው የገቡ ስለሆነ እንግዲህ ያው አንቺም ቅድም ሄደሽበታል፣ ህብረተሰቡ ቆም ብሎ የሚጎለንን ነገር በደንብ አድርጎ አስተውሎ ጥሩ ምላሽና ይሄ ስርዓት አቅጣጫውን ወደ ስልጣኑን የህዝብ የማስረከቡን ሁኔታ ላይ እንዲሰራ በሚለው ላይ አጠናክረሽበት እንድትሄጅ ነው የጠየቀው።
እንግዲህ ቅድም እንዳልኩት ጉዳዩ የዶክተር አብይን የመቃወም ወይንም ደግሞ የመደገፍ ተደርጎ ሲታሰብ ታዛቢ ሆኖ ነገሮችን ቁጭ ብሎ ማየት ይመጣል። ከዛ ውጭ ግን እኔ የጀመርኩት ትግል እኮ ነው ያቺን ዲሞክራሲያዊ ኢትዮጵያ እስክትመጣ ድረስ እኔም እንደ አንድ ዜጋ የድርሻዬን ማበርከት አለብኝ፣ እኔም እንደ አንድ የፖለቲካ ድርጅት የድርሻዬን ማበርከት አለብኝ ተብሎ ከታሰበ ትንሽ ነገሩ የሚቀል ይመስለኝም። እንደተባለው በአንድ ሰው ላይ ተንጠልጥሎ የአንድ ሰው ምን ያህል ነው አቅሙ፣ ምን ያህል ነው ፍላጎቱ የሚለው ነገር ጥያቄ በሚፈጥርበት ሁኔታ ሁሉንም ነገር ለሌላ ሰጥቶ ቁጭ ማለቱ የሚፈጥረው አደጋ ግልጽ ነው ይታየኛል። ምንም አይነት የአምባገነንነት ፍላጎት ባይኖረው እንኳን የሚያደርግ አይነት መስመር የሳተ ድጋፍ ነው እያየን ያለ ነው። እና ጥያቄዎች ሲጠየቁ ሁሉ ቅድም ከቤቱ እንደተባለው አልተደመራችሁም ወይ፣ የዶክተር አብይ ተቃዋሚ ናችሁ ወይ ተብሎ በቃ በፍጹም ስለ ፕላን ቢ ማውራት እንኳን በዚህ ሰዓት ያልተቻለበት ምንም አይነት ጥያቄ እንዲጠየቅ የጠቅላይ ሚኒስትሩ ቡድን ያልተፈለገበት እንደዚህ አይነት ጭፍን ድጋፎች የምናይበት እና ይሄ ደግሞ ምንም አይነት ስራ እንዳይሰራ አሰናክሎ የሚያስቀምጥ አይነት ሁኔታ ነው። ትንሽ እያለፈ ይመስለኛል ይሄ ኢፎያው ምናምን እና ከጥቂት ሳምንታት በኋላ የበለጠ መነጋገር የሚቻል ይመስለኛል። ምክንያቱም ብዙ ነገር የተጋረደባቸው ሰዎች አላስፈላጊ በሆነ መልኩ መስመር ስተው ድጋፍ እየሰጡ ያሉ ሰዎች አንዳንድ ጥያቄዎችን ማንሳት እንደሚጀምሩ ይገባኛል። እውነት ከሆነው ነገር ጋራ ትክክለኛ ከሆኑ ጥያቄዎች ጋር መጋፈጥ ሲመጣ ብዙ ያልተደረጉ ነገሮች እንዳሉ ሲታይ ያኔ ጥያቄዎች ይመጣሉና ያኔ ምናልባት ከነዚህ ሰዎች ጋር መግባባት ምንችል ይመስለኛል። ለጊዜው ግን ማድረግ የምንችለው የተፈጠሩትን ምንም አልተፈጠረም ማለት አንችልም። በርካታ ደስ የሚሉ ነገሮች ሆነዋል። ለምሳሌ የተከፈቱ ለምሳሌ ኢቲቪ የሚያሳየውን ነገር ብናይ በፊት እኛ ወተን እንዲሆኗል እንዲተደርጓል ስንል እንዴ እንዲደረጋል እንዴ ሀገር ቤት የሚሉን ሰዎች ነበሩ። እነዛ ሰዎችን ሁሉ አሁን በሚያሳፍር ሁኔታ ራሱ የመንግስት ተቋም የመንግስት ሚዲያ ግፎችን እያጋለጠ ጨለማ ቤቶችን እያሳየ ቶርቸር የተደረጉ ሰዎችን እያሳየ ነው። ይሄን ለምንድን ነው የሚያደርገው? እውነት የኢትዮጵያ ቴሌቪዥን ተለውጦ ነው ወይ ተቋሞች ተስተካክለው ነው ወይ ወደሚለው ስንመጣ ለኔ አይመስለኝም። ይሄንን የምልበትን ምክንያት ባስረዳ ልክ አፄ ኃይለ ሥላሴን ከዛም ደርግን ከዛም ያው በእነ መለስ የሚመራውን ኢህአዴግን ሲያገለግል እንደነበረው የኢትዮጵያ ቴሌቪዥን አሁንም ተመሳሳይ በስልጣን ላይ ላለ ቡድን ለዶክተር አብይ ቡድን እየሰራ ነው ብዬ ነው የማስበው። ህዋትን ማዳከም ህዋትን የበላይነት አጥፍቶ ይሄኛው ቡድን መውጣት ይፈልጋል። ለዛ ደግሞ ሰዎችን ህዋት ላይ ለማስነሳት ህዋት የሰራቸውን ግፎች ማሳየት ይፈልጋል። ስለዚህ ቲቪ ይሄንን እየሰራ ነው ያለው። ይሄ የተቋም ግንባታ ነው ወይ? ይሄ የተቋም ግንባታ ነው ብዬ አላስብም። ነገ ዶክተር አብይን መተቸት ይችላል ወይ? ኢትዮጵያ ቴሌቪዥን ጥያቄ ማንሳት ይችላል ወይ? እነዚህ አይነት ነገሮች ማድረግ ሲችል አይ እየተለወጠ ነው ማለት እንችላለን። ስለዚህ አንዳንዴ የመለወጥ ጉዳይ ነው ያለመለወጥ ወይስ ደግሞ አሁን ያለውን ስርዓት የማገልገል ጉዳይ ነው የሚለውንም በደንብ ማሰብ ያስፈልጋል። ለምን እዛ ጋር ልክ ያልሆኑ አስተያየቶች አያለውኝ? አሁን በቃ ለኢቲቪያችን ግብር እንክፈል፣ ኢቲቪ እኮ ተለወጠ፣ እንደዚህ አይነት ትንሽ ጊዜ እንኳን ሰጥቶ ያለማየት አይነት ነገር አለና ያለው ነገር ደስ የሚል ነው፣ ጥሩ ነገር እያየን ነው። ግን ቀጣይ እንዲሆን ይሄ ነገር ጠያቂ መሆን እንዲችል እውነት ነጻ ተቋም እንዲሆን ግን እንዲህ አይነት ጥያቄዎችን እያነሳን መቀጠል ይኖርብናል። ተደላድሎ እውነት እኮ ዲሞክራሲያዊ ኢትዮጵያን ፈልገው እንኳን ቢሆን ዶክተር አብይ ሊሆን ይችላል አናውቅም። ምናልባት ኢህአዴግ ውስጥም ሆነው እየተናደዱ ባለው ነገር እየቆሰሉ የኖሩ ሰውም ሊሆኑ ይችላሉ አናውቅም። ወይም በተቃራኒው ይህንን የተቃውሞውን እንቅስቃሴ ለማቀዝቀዝ ነው ወይ አናውቅም። ይሄ መልስ በሌለን ሁኔታ እጃችን ላይ እኛን ራሳችንን ነው መተማመን ያለብንና ይህንን የሽግግር መንግስት ጉዳይ የመግፋት ነገር ልክ አሁን በህዝብ የተመረጠ መንግስት አድርጎ የማሳየት ነገር አለ። ሽግግሩ እየተባለ ሁሉ ነው የሚጠራው አሁን በስልጣን ላይ ያለውን ቡድንና አይ አይደለም እኮ በህዝብ የተመረጠ መንግስት ሊመጣ ይገባል። ለዛም ነው በርካቶች ከዛ ትውልድ ጀምሮ እስካሁንም ድረስ መስዋዕትነት ሲከፈል ያለው ህዝባዊ መንግስት ይቋቋም እየተባለ ነው። ይሄ ጥያቄ መገፋት አለበት፣ ይሄ ትግል መገፋት አለበት። ዶክተር አብይ ለዚህ የተነሱ ሰውም ከሆኑ መስመር ላይ እንገናኛለን፣ ችግር የለውም። ካልሆኑም ደግሞ ያው በተቃራኒው ይሆናል ማለት ነው እና ራሳችን ላይ የመስራቱ ነገር ነው ለእኔ የሚታየኝ። የፖለቲካ ድርጅቶች በተለይ ይህንን ጊዜ ያለውን ክፍተት ተጠቅመው ለምሳሌ አሁን ሀገር ቤት የመሄድ ነገር እንደዚህ አለ። እሱን ስለሄዱ ብቻ ተቃውሞ የለኝም፣ ግን ተኬዶ ምን ለማድረግ ነው? ተኬዶ ውድ ውድ ሆቴሎች ውስጥ እንደምንሰማው አንዳንድ ሰው የፖለቲካ አመራሮች እያደረጉ እንዳሉት ሄደው ከህወሓት ባለስልጣናት ጋር ለመዝናናት ነው? ውስኪ ለመረጫጨት ነው? ወይስ ሄዶ ሰዎችን የተፈጠረውን ክፍተት ተጠቅሞ የማደራጀት ነገር? ይሄ ጥያቄ የህዝባዊ መንግስት ጥያቄ በደንብ እንዲጠየቅ የማድረግ ነገር ወደዛ ሽግግር የሚወስድ ነገርን የማድረግ ስራ ነው የሚሰራው ወይስ እንደተባለው እንትና ገባ ተብሎ ከዶክተር አብይ ጋር ተነጋገረ ከደመቀ መኮንን ከገዱ ጋር እንደዚህ አይነት ወሬ ተወርቶ የራስን ኢጎ ብቻ የማከም ጉዳይ ነው ወይ? የሞቲቭ ጉዳይ ነው። ለእኔ የምናደርገውን ነገር ሁሉ የምናደርግበት ምክንያት ምንድን ነው? የትኛውንም ብለን ብናስብ አይ ለማታለል የመጡ ሰው ናቸው፣ አይ እውነተኛ ሰው ናቸው፣ የትኛውንም ነገር ብለን ብናስብ እኛ የምናደርገውን ትግል እስካላቆምንና ያቺ ዲሞክራሲያዊት ኢትዮጵያ እስከተመሰረተ ድረስ እስከታገልን ድረስ ሚሊያየን ነገር ያለ አይመስለኝም። ግን ሞቲቫችን ምንድነው? ይቺን ክፍተት ተጠቅሞ የገጽታ ግንባታ ቢዝነስ የመስራት ጉዳይ የሆነ ቦታ ተፈቶት የሆነ ፖዚሽን በቃ ከኢህአዴግ ጋር ተደምሮ ዝም ጭጭ ብሎ የመቀመጥ ጉዳይ ነው ወይስ ያለውን ነገር አፍስቶ ወደ እውነተኛ ለውጥ የመለወጥ ጉዳይ ነው ሀገራችንንም የሚለው እሱ ነው ለኔ ትልቁ ጥያቄ።
እሺ፣ በጣም እግዚአብሔር ይስጥልኝ። እንግዲህ የሚቀጥለውን ጥያቄ ደግሞ አቶ ቶታል 1989 ማይኩ ላንተ ነው።
እሰማለሁ። አንዳንድ ስጡኝ ከመናገሬ በፊት እሰማለሁ። አም ሹር ኦኬ፣ ታንክ ዩ አቶ ሰዩ፣ በጣም አመሰግናለሁ። እኔ አንድ ሁለት ጥያቄ ነው ያለኝ። በመጀመሪያ ሪዮት፣ እኔ በጣም አድናቂሽ ነኝ። በእውነት ጀግና ኢትዮጵያዊት ነሽ እና ከአዲስ አበባ ጀምሮ አሁን ስታን እስከመጣሽ ድረስ የምታደርጊውን ነገር አያለው፣ የምትናገሪውን ነገር ሁሉ እሰማለሁ እና በጣም አድናቂሽ ነኝ። ከዛ በተረፈ ግን የእኔ ጥያቄ ዛሬ አሮጌ ጠጅ በአዲስ ጠርሙስ በተሞላበት ዘመን የመፈቃቀር እና የመርሳት ወይም የመደመር ጃንጥላ የተዘረጋባት ኢትዮጵያ ላይ ካለ ፍትህ ጀስቲስ ሳይደረግ እንግዲህ ይህን ስናገር ደግሞ አራስሽ በግልሽ የዚህ ስርዓት ቪክቲም ነበርሽ እና እናንተም ገራፊዎችም እርሱ ተገራፊዎቹም እርሱ ባለበት ድማም ላይ የዚህ የመርሳትና የመፈቃቀርን ጉዳይ እንዴት ታየዋለሽ ነው። ሁለተኛው ጥያቄ ደግሞ ብዙ ጊዜ በጣም ኮንትራሪ የሆነ አይዲያ እያያሽ እለታዊ የሚባለው ሰዓት ላይ አይሽ ነበር፣ ከሰሞኑ አላይሽም። እንዳንቺ አይነት ቮይስ ያስፈልጋል ብዬ አምናለሁ እና ለምንድን ነው ማላይሽ ሪሰንትሊ? እና ይሄ ነው ተሳስቼም ከሆነ አርኒ እና አመሰግናለሁ።
እሺ፣ ማይኩን ይዤልሻለሁ።
የፍትህን ጉዳይ በስርዓቱ ለተገረፉ ለተጎዱ ህይወታቸውን ላጡ ሰዎች ፍትህን የመጠየቅን ጉዳይ በተመለከተ ጥያቄ ለጠየቁኝ ምናልባት ዛሬም ኢሳት ላይ የሰራሁትን ፕሮግራም ተከታትለው ከሆነ አንዱ ከዚህ ጋር የሚያያዝ ነገር ነው። ብዙ የታገሉ ሰዎች እውነተኛ የሆነ ለሀገር አስተዋጽኦ ለማበርከት ብለው ብዙ ነገራቸውን ያጡ ሰዎች አሁን ከእስር ቤት የወጡትን ጨምሮ እነሱን ለመደገፍ ምን እያደረግን ነው? እነሱን ረስተን እንደዚሁ ፈንጠዚያ ላይ ነን ወይ የሚለው ነገር መጠየቅ ያለበት ነው። ይገባኛል። ግን እዚህ ጋ አንድ ነገር ምናልባት ስለ ጀስቲስ ስናወራ ጀስቲስ የምንጠይቀው መቼ ነው? ከምን አይነት ስርዓት ነው የሚልም ነገር መታሰብ ያለበት ይመስለኛል። አሁን በዚህ ሰዓት ስለ ገዳዮችን ለፍርድ የማቅረብ ቶርቸር የፈጸሙ ሰዎችን እዚህ ቦታ ላይ ያየን እያልን እንናደዳለን። እኔም በግሌ አንዳንድ ሰዎችን ሳይ ያው የሚከብድ የሚረብሽ ነገር ይኖረዋል። ግን አሁን ያልነውን ዲሞክራሲያዊ ኢትዮጵያ አምጥተናል ወይ? አላመጣንም። ገና ነው፣ ትግሉ ገና ነው። ስለዚህ አሁን ከዚህ ስርዓት የምንጠይቀው ነገር ነው ወይ የሚለው ነገር ግን የፕራዮሪቲ ጉዳይ ለእኔ አንድ ጥያቄ ነው። የአሁን ጥያቄ አይመስለኝም፣ ምክንያቱም አሁን ገና ያንን የምንለውን ስርዓት አልመሰረትንም። የስርዓት ለውጥ ጥያቄያችን ገና አልተመለሰም። ገና ያንን ለማምጣት እየታገልን ነው ያለ ነው። ስለዚህ የስርዓት ለውጡ ሲመጣ መመለስ ያለባቸው ነገሮች ይመስሉኛል። አሁን መጠየቅ የለባቸውም ሳይሆን የፕራዮሪቲው ጉዳይ አሁን አይመስለኝም። ምክንያቱም አሁን ለፍርድ ይቅረቡስ ብንል እንደዚህ አይነት ነገርስ ብናነሳ ለማን ነው የምናነሳው የሚለው ነገር አሁን በስልጣን ላይ ያሉት ሰዎች ይሄንን ሊያደርጉልንስ ይችላሉ ወይ የሚለው ነገር ብዙም ስለማይመስለኝ ነው ይሄንን የምለው። ያንን ካመጣን በኋላ ያንን ተሰራን በኋላ የቀደም ተከተሉ ጉዳይ ይሄንን ጉዳይ የምናመጣ የምናነሳ የምናደርግ ይመስለኛል። አሁን ግን አንደኛ እንዳልኩት ስልጣንን በደንብ የመያዙን ጉዳይ ገና ነው። እኔ የዶክተር አብይ ላይ ቀደም እንዳልኩት አይ ኖ እንትን ነው ውሸት ነው የማታለያ ነገር ነው ምናምን አለለም ላይሆን ይችላል በቅንነት የተነሳ ሰው ሊሆን ይችላል ኢህአዴግ ውስጥ ሆኖ ሲቆስል የነበረ ሰው ሊሆን ይችላል ምክንያቱም እነ ጀነራል ተፈራን ማንሳት ይቻላል ማለት የመሰንቀለ መንግስት ተብለው የታሰሩት ኢህአዴግ ሰዎች እኮ ናቸው ስለዚህ በግለሰብ ደረጃ ሊጠየቅ ይችላል ግን እንደ ፍርአት ይሄ የኢህአዴግ ፍርአት ግን ራሱ ተለወጠ ተብሎ የመቀጠሉ ነገር ግን እሱ በጣም አስቂኝም ለክ ያለውንም ነገር ነው እሱ ላይ ነው ጥያቄ ነው እንጂ በግለሰብ ደረጃ ዶክተር አብይም ወይም ሌሎቹም ኢህአዴግ ውስጥ ያሉ አንዳንድ ሰዎች ተለውጠው ሊሆን ይችላል ነገር ግን በተቋማት መደገፍ አለበት ለውጡ የሽግግር መንግስት ተመስርቶ ወደ ኡነተኛ ህዝብ ወደ መረጠው መንግስት የሚሄዱ ነገር መሰራት አለበት የሚለው የኔ ጥያቄ ለዛ ደግሞ ራሳችንን ነው መተማመን ያለብን እንጂ እናንተ ፍጡን ማለት የለብንም አሁን ላይ ሆነን እንዳልኩት እንትና ገራፊ ነው እንዲደረግ እንትና ለፍርድ ይቅረብንል የሚያደርጉልንስ አሁን ስልጣን ላይ ያሉት ስራታቸው ያዲጎች አይደሉም ወይ ማንን ነው ለማን ምን ከሰው ስለዚህ መቅደም ያለበት የቱ ነው የሚለው ላይ ጥያቄ ስላለኝ ነው አሁን ለታዊ ላይ ላይሽም ለሚለው ትንሽ አንዳንድ የፕሮግራም መጋጨቶች በሰዓቱ ኖሮብኝ ነው ያው ወደፊት ያዩኛል
እሺ በጣም አርገና መሰግናለን እስቲ በፍትህን በሚመለከት አንዳንድ ነጥቦችን ላስቀምጥና ያንቺን አስተያየት እንደዚህ ሁሉ እንትን ላድርግ በርግጥ ባሁኑ ጊዜ ፍትህ ብለን ለማለት ቢያንስ የሽግግር መንግስት የሚባለውም ጥያቄ ራሱ እነዛ ፍትህ ወደፊት ሊመጡ የሚችሉበት ሁኔታ በደንብ ለመነጋገር ነው ግን ምን ጊዜም ቢሆን ፍትህ ሁሉ ጊዜ የሚያስማማን መሆኑን ልንስማማበት ያስፈልጋል የሚጠላውም የሚወደውም በሚቀጥለው ደረጃ ደግሞ በአሁኑ ሰዓት በዚህ በስሜት የሚገፋ ህዝብ በተለይ ድርጅት በሌለበት ድርጅት ሲኖር መደራጀት ሲኖር በድርጅት በኩል የተጨመቀ ህዝቡ ሊከተለው የሚገባ ነገር ይኖርና ደህና አቅጣጫ ይያዛል ግን አሁን በዝም ብሎ ምንም ባልተደራጀ አይነት ሁኔታ የሚንቀሳቀስ ህዝብ ባለበት ሁኔታ አሁን በቅርቡ እንደውም በቤት ከተማ ውስጥ ነው በረከት ታየ ነው ምናምን ተብሎ ግርግር ተፈጠረ የሚባል ወሬም ሲሰማ ነበርና ይሄ የማብ ጀስቲስ አይነት እንደው ያሳደዱ ዝም ብሎ ጎረቤት መማነቅና የማረድ አይነት ነገር እንዳይመጣ በዚህም በኩል አገር ወዳዶች የሚጠበቅብን ስራ አይኖርም ወይ ፍትህ ሲባል እንግዲህ አይ እነሱም ወያኔዎችን አውቶስ ካረደ ድረስ ብለን ልንፈርድ እንችላለን ነገር ግን በአጼ ኃይለ ሥላሴ ጊዜ የነበረውን ሁኔታ በዛ ውስጥ ያለፉን ወገኖች አንድ የተማርነው ትልቅ ነገር ኃይለ ሥላሴ ይሰቀል ያ ይሰቀል ነው ብለን እንትን የምናደርገው ነገር ግን በስልጣን ላይ የወጣው ደርግ ያንን ወስዶ ቢያንስ ይሰቀል ሳይሆን በፍትህ ለፍርድ ይቅረቡ በደንብ አድርገን ገፍተን በህዝብና በእንትን ደረጃ ያን አቅርበን ቢሆን ዝም ብሎ በአንድ ምሽት አውቶ የሚያርድበት ሁኔታ እና ሁላችንንም የሚያስደነግጥ ሁኔታ ባልተፈጠረ እና በፍትህ ከህዝብም ወገን የሚጠየቀው ፍትህ መምጣት አለበት አሁንም በስልጣን ላይ ያሉት እያንዳንዳቸው ሀገሪቱ ባላት ህግ መሰረት ተጠያቂ የሚሆኑበትን እንጂ ዝም ብሎ ማብ ጀስቲስ እንዳይመጣ ማስተማሩ አይጠበቅብንም ወይ የሚለውን እንድትመልሽልኝ ነው ከዚያ በኋላ እንግዲህ ማይኩን ለፋኖ ለቃለሁ
ነው ይጠበቅብናል ልክ ነው ምክንያቱም በእንደዚህ አይነት ወቅት ስሜት በሚገንበት ከምክንያት ይልቅ ልክ ያልሆኑ ነገሮች ሊደረጉ ይችላሉ ፍትህን ያላገኘም ሰው ገዳዩን የቤተሰቡን ገዳይ ሲያይ ያሰረውን ቶርቸር ያደረገውን ሲያይ እንዴት ነው ሪያክት የሚያደርገው ሁሉም ነው እንግዲህ በዚህ በመደመር ውስጥ እየተሰባሰበ ያለው እና እነዚህ ነገሮች ሌላ አይነት ደግሞ የስርዓት አልበኝነት እንዳይፈጥሩ ምን አይነት ጥንቃቄ ነው ማድረግ ያለብን አሁን ጥሩ ምሳሌ ተፈቷል ትክክለኛ ባልሆነ መንገድ ሰዎች ላይ እርምጃ የሚወሰድበት ህግ ሳይሆን እንደዚሁ በደሉ የተባሉ ሰዎችን ማንም ሊቀጣ የሚችልበት አይነት ልክ ያልሆነ መንገድ ውስጥ እንዳንሄድ ሌላ ደግሞ ቀውስ ውስጥ እንዳንገባ ቆም ተብሎ መታሰብ ያለበት ሁላችንም ያልነው አይነት ሀገር ከተመሰረተ በኋላ በህግ አግባብ ሰዎች የሚዳኙበት ነገር እንዲኖር ከዛ በፊት ቅድም ጠያቄ ያሉት ነገር አለ እዚህ ጋር እንትና ታየ በሚል የሆኑ አይነት እርምጃዎች እንዳይወሰዱና ችግሮች እንዳይመጡ በዚህ መሀል ንጹሃንም ሊጎዱ ይችላሉ። አንዳንድ ጊዜ እንደዚህ ማህበራዊ ሚዲያዎችም ላይ እንትና የእንትን ሰላይ ነው እንደዚህ የተባለ ፎቶዎች ስሞች እናያለን። እውነትም ውሸትም ሊሆኑ ይችላሉ። መጠቃቃት የፈለጉ ሰዎችም እርስ በርሳቸው አንዱ ለአንዱ ስም እያወጣ ማስጠቃሱ ይኖር ይችላል። ስለዚህ በጣም ጥንቃቄ ማድረግ ያለብን ጊዜ ላይ ነን ያለ ነው። ለተለየ አመለካከት ያለንስ ሁኔታ እንዴት ነው? አንድ ሰው ከኛ ድርጅት ውጪ ስለሆነ ምን አይነት አመለካከት አለን? በተለይ እዚህ ዲያስፖራው ጋራ ትንሽ ሀገር ቤት ካለውም ሁኔታ በባሰ መልኩ የሰለጠነ ሀገር ላይ ሆነን ግን ልዩነቶችን እንዴት ነው የምንፈታው ምናምን የሚለው ነገር ራሱ ብዙ የሚቀረን ነገር አለ እና ራሳችንን ቆም ብለን የምናይበት እና ፍትህ ኢትዮጵያ ውስጥ እንዲሰፍን የምናደርግበት መንገድ ራሱ በህግ አግባብ የሚሆንበት ህጎችም የሚወጡት አንዱ አንዱን ለማጥቃት ሳይሆን ባለፉት ጊዜያቶች እንዳየ ነው በትክክል ሀገርን ለመዳኘት ሀገርን እውነተኛ መሰረት ላይ ለማስቀመጥ የሚሆንባትን ኢትዮጵያ እሷን ነው እንግዲህ እኔ አይምሬ ውስጥ ያለችውና ያንን ለማድረግ እንግዲህ ሁላችንም እንዳልኩት እጃችን ላይ ያለው ምንድን ነው ነው እኔ እጄ ላይ ያለው ሚዲያ ሊሆን ይችላል መሳተፍበት የፖለቲካ ድርጅት ውስጥም ይሄ እንዲሆን የምችለውን ሁሉ ማድረግ እንደ ዜጋ እንዳንድ ሰው ማሰብ ጥሩ ነው ብዬ አስባለሁ። በዛ ጊዜ ማድረግ የምንችለው ብዙ ነገር ይኖራል። ያንንም ደግሞ በንጹህ ሞቲቭ ካደረግ ነው እውነተኛው ለውጥ ይመጣል ብዬ ነው የማስበው። ከራሳችን በላይ አልፈን ካሰብን ዋናው እንደ ግለሰብ ምንድን ነው የምናስበው፣ እንደ ግለሰብ ራሳችን ላይ የምንሰራው ምንድን ነው፣ ሀገር ለመስራት ስናስብ፣ ተቋም ስለመመስረት ስናስብ ከሱ ሁሉ በፊት የሚቀድመው ለኔ የሚመስለኝ ምናልባትም ፈተናችንን ሁሉ ማለፍ ያልቻልነው ራሳችን ላይ የምንሰራው ነገር ያነሰ ስለሆነ ነው የሚመስለኝ። ራሳችን ላይ የምንሰራው ነገር ራሳችንን መገሰጥ የምንችል ሲሆን፣ ራሳችንን መቆጣት የምንችል ሲሆን፣ ራሳችንን ከራሳችን ጋር እየተነጋገርን ማረም የምንችል ሲሆን ሌላው ነገር ቀላል ይሆናል ብዬ አምናለሁ።
እሺ፣ በጣም አድርገን እናመሰግናለን። መቼም ለእንደዚህ አይነቱ ስራ መደራጀት መሰረታዊ ነው። ዲሲፕሊኑም የሚመጣው የኢትዮጵያ ሕዝብ በሀገር ቤትም በነጻ መደራጀት የለም፣ በውጭም ደግሞ በተለያየ አይነት ሁኔታ ለየብቻችን ተበታትነን እንድንንቀሳቀስ የሚሰሩብን ሰዎች እንዲሰሩ ሆነን ተዳክመን የተቀመጥንበት ነው። ስለዚህ ድርጅት አስፈላጊ ነው። እንግዲህ የሚቀጥለውን ጥያቄ ደግሞ የሚያቀርበው ፋኖ ነው። ወገኖች፣ እህታችንን ከእኛ ጋር እንድትወያይ እንግዲህ የያዝናት ለአንድ ሰዓት ነው። ፈቃደኛ ሆና ከአምስት ሰዓት በኋላ ማለፍ ካልፈለገች፣ ስለዚህ 15 ደቂቃ አለ። እጃችን እያወጣን የምንጠይቃቸውን ጥያቄዎች ወይም ሀሳብ የምናቀርባቸውን እናቅርብ። ማይክ አሁን ለፋን ነው።
ኦኬ፣ እሰማለሁ። አንዳንድ ጥያቄዎች ሌላ አካባቢ ስላሉ ኦኬ። በመጀመሪያ እንትን ቅድም ከጠየኳቸው ጥያቄዎች እንደረሳው ስላለ እሱን እላለሁ። አንደኛ እሱ ምንድን ነው፣ በአሁኑ ጊዜ ለምሳሌ በአዲስ አበባና በአካባቢው 12 ሹሞች ተሾሙ፣ እነሱ ደግሞ ኦሮሞዎች ናቸው የሚል ይህ ዝም ብሎ በእንትን የሚናገሩ ሰዎች አሉና፣ ይህን ደግሞ ወያኔዎቹ የሚፈልጉት የአማራ ቨርስስ ኦሮሞ ወደሚለው አቅጣጫ ወስደው በአንድ ላይ በመትመም በአንድ ላይ በመነሳሳት ይህን ደረጃ እዚህ ደረጃ የደረስንበትን መንፈስ ለመስፈር ወያኔዎች እየተጠቀሙበት አይመስልሽም ወይ? ምክንያቱም አንቺም እንዳልሽው ሁላችንም እንደምንገነዘበው የወያኔ ስትራክቸር ነው ያለው በአሁኑ ጊዜ። ይሄ አንድ ጥያቄ ነው። ከዛ ሌሎች ጥያቄዎች አሉ። ይሄ የዚህ ሰውዬ መመረጥ፣ የአብይ መመረጥ፣ አሁንም የምናየው ነገር በሙሉ በአጠቃላይ ሪሊ ወያኔ የፈጠረው ድራማ አይደለም ወይ? እሱን እንዴት ታየዋለሽ የሚል ነው። በሁለተኛ ደረጃ አሁን ሻቢያ ጋር የሚያደርገው ግንኙነት፣ እነ ሌንጮ ለታን ማምጣት፣ እና ጸረ ኢትዮጵያ የሆኑ ኃይሎች ካሁን በፊት በ1980ዎቹ 70ዎቹ ወያኔ ሻቢያና ኦነግ ባንድ ላይ ሆነው ቅድም ያልሻቸውን የናሽናል ፖለቲክስ የሚያስኬዱትን የአንድነት ኃይል ከመምታት አንጻር እንግዲህ የተጫወቱት ሚና እንዳለ አሁን በተመሳሳይ መልክ ሻቢያ ጋር ያለው ግንኙነቱ ከነ ለንጮን እንደሆነ ግን ፕሮሞት ማድረጉ እንዴት ታየዋለሽ የሚል ነው። በሶስተኛ ደረጃ ደግሞ አሁን በተጨባጭ ካሉ ለውጦች ውስጥ አንድ የሚታየኝ ያለ ፐርሰናሊ እንዴት ታየዋለሽ ለማለት ነው። ይሄው ምንድነው አንድ ተጨባጭ ሆነ ለውጥ አለ። ይሄው ምንድነው ኦፒዲኦ በአሁኑ ጊዜ ከወያኔ ጋር የመቃረን አልፎ ተርፎን ደግሞ ወያኔን የመክዳት ወያኔ ደግሞ አድራጊ ፈጣሪ እንደመሆኑ ደግሞ የእነሱ ጌታ ነው። አሁን ወደ ሻቢያ ሽፍት ነው እያረገ ያየ ነው እና የሽፍት ልዩነት አለ ማለት አንዱን ጌታ በሌላ ጌታ የመቀየር ሁኔታ በተጨባጭ እያየ ነው ነው። ከዚህም ጋር ተያይዞ ሻቢያ ኢትዮጵያ ከዚህ ደረጃ እንድትደርስ ካደረጉት ዋነኛ ጠላቶች በግንባር ቀደምትነት እሱ መሆኑ እየታወቀ ዛሬ ሻቢያንና የሻቢያን ህዝብ እንትን አንበሳ ገባ ወያኔዎችን ደግሞ ጅብ አድርጎ ጅብ ወጣ የሚል መፈክር ማስያዝና ከዛ ደግሞ በጋሻና በጦር የኛ ጀግና ብሎ መቀበል ይሄ ራሱ እንዴት ነው የምታዩ? ለኢትዮጵያኖች መቼም ውርደት ነው አይደለም እንዴ? ይሄን ነው እንግዲህ ከዛ በተረፈ ተመልቼ ስለማልመጣ በጣም ላመሰግንሽ ወዳለሁ። ብንቀጥንም ጠጅነን እንደሚባለው ሁሉ ሪዮት ዓለም በዚህ በኖርዝ አሜሪካ ማዋየሽ ደግሞ ኢትዮጵያ ውስጥ ያሰሙት ድምፅ ይህን ሁሉ እንትን ውሽንፍርና የሁሉ የመንጋ መፈክርና ፖለቲካ ጥሶ ሚዛን የመታ በመሆኑ በጣም እናመሰግናለን ማለት ነው። ማን እንዳለው ባላውቅም ሰው ማለት ሰው በጠፋ ጊዜ ሰው ሆኖ መገኘት ነው የሚለውን ነገር ስላለ ይህን ማየው በሁለታችሁ ለማለት ነው። አመሰግናለሁ።
እሺ እንግዲህ ካልጠፋሽ አንድ የተያያዙ አራት ጥያቄዎች ቀርበዋል። ማይኩ ያንቺ ነው።
በርካታ ጥያቄዎች ናቸው። በዚህ በአጭር ጊዜ ውስጥ እንዴት እንደምመለሳቸው ነው እንጃ። እንግዲህ የተወሰኑትን ልሞክር። አንደኛው ነገር አገር ቤት ስለገቡ የፖለቲካ ፓርቲ አመራሮች ነው። ብዙ የግለሰቦች ስም እየጠራው ባልናገር ደስ ይለኛል። አንዳንዶቹ የቀድሞ ድርጅታቸው እንደተባለው ኦነግ ነው፣ ግን በሀገር ቤት በገቡበት ሰዓት ላይ ድርጅታቸው ሌላ ነበረ። በፊት የነበራቸውንም አላማ ትተው በኢትዮጵያዊነት ስር መፍትሄ ማግኘት ይቻላል ብለው የዘውግ ብሔርተኝነታቸው እንዳለ ቢሆንም ግን የመገንጠል ጥያቄ አይነቱን ነገር አንስተው ሀገር ማነው እዚህ ዲያስፖራው ላይ የምናውቃቸው ሰዎች ናቸው እና በዚህ አይነት መልኩ ነው እኔ የማየው። ብዙም ባልልበት ደስ ይለኛል። ምክንያቱም እከሌ የሚባለው ፓርቲ ወይም እከሌ የሚባለው ግለሰብ ሳይሆን አጠቃላይ ሀሳቡ ላይ ቅድም አስተያየት ስለሰጠሁበት የምናደርገውን ሁሉ የምናደርገው በምን ምክንያት ነው የሚለው ነገር ይመስለኛል። ለእኔ ዋናው ነገር ተገብቶ ምን ለማድረግ ነው። መግባት ላይ የሚታየኝ ምንም አይነት ችግር የለም። ተገብቶ ግን የፖለቲካ ምህዳሩን ለማስፋት ነው ወይ የተባበረች አንድ የሆነችን ኢትዮጵያ ዲሞክራሲያዊት ኢትዮጵያን ስለ የተፈነባትን ለመስራት ነው ወይስ ዝም ብሎ የግለሰብ ኢጎና የግለሰብ ጥቅም ጉዳይ ነው? እሱ ብቻ ነው ለእኔ ዋናው ነገር። ስለዚህ በዚህ መልኩ ባልፈው ይሻላል። ከኤርትራ ጋርም ያለውን ግንኙነት በተመለከተ ከኤርትራ ጋር ግንኙነት ሊኖር እንደሚገባ፣ በጥሩ ጉርብትና ልንኖር እንደሚገባ አምናለሁኝ። ቢቻል አንድ የነበርን ህዝቦች ነን እና አንድ ሆነን ብንቀጥል ጥሩ ነበር። ያ አልሆነም። ስለዚህ 27 ዓመት የሆነውን ታሪክ ላይ አሁን ያለምን አልሆነም የሚል ነገር ማንሳት የሚቻል አይመስለኝም። ሁለት ሀገራት ሆነን እንኖር ነው። ስለዚህ ቢያንስ ቢያንስ እንደ ጥሩ ጎረቤት ልንኖር የምንችልበትን አይነት ሁኔታ አንድ የኢትዮጵያ መንግስት መስራት እንዳለበት አምናለሁ። በህዝብ የተመረጠ መንግስት ኖሮን ያንን ማድረግ እንዳለብንም አምናለሁ። ከዚህ በላይ ባልሄድበት ደስ ይለኛል።
እሺ፣ በጣም እናርግና መሰግናለን። የሚቀጥለውን ጥያቄ ደግሞ ኃይለ ማርያም ማይኩን ለሱ ለቃለሁ።
ኦኬ፣ ሰማል ማፌ ታንክ ዩ። አይ ቶሎ ሰዓቱን ትንሽ አጭር ስለ በመጀመሪያ እንግዳዋን በጣም አመሰግናለሁኝ። እንከታተላለን እና እንዳንቺ አይነት ቆራጥ ኢትዮጵያኖች እንዲበዙ እንመኛለን ማለት ነው። ምክንያቱም በአምባገነንነት አንደኛው ፍትህ ባላንስ ኦፍ ፓወር ነው ማለት ነው። ይኸውም ተቃዋሚ መኖር አለበት። አምባገነንነትን የሚፈጥረው ተቃዋሚ አለመኖር ነው። ይሄ እንግዲህ ሰዎች ሳይሆኑ ስርዓት ነው ማለት ነው። በዛ መሰረት እንግዲህ በአንድ ሀገር ውስጥ የመልታይ ፓርቲ ሲስተም አንዱ መፈጠር ይሄን የአምባገነን ስርዓትን ለማጥፋት ሳይሆን ለመቋቋም ነው። ምክንያቱም በተፈጥሮ የሰው ልጅ ከግለሰብ ጀምሮ እስከ ቡድን ስልጣን ይዞ ከስልጣን መውረድ አይጠብቅም። ስለዚህ እነኝህን ነገሮች ለማስተካከል መሰለኝ እና በእንደዚህ አይነት ደረጃ ላይ በአንቺም ኤክስፒሪየንስ በአገር ቤትም ያለው በአሁኑ ሁኔታ ላይ ያለው በአብዛኛው ህዝብ በአንድ አይነት አመለካከት ላይ ነው ያለው። በአብዛኛው አገሪቱ እነኚህ አመለካከቶች በጣም ተቃራኒ ወደሆነ ወያኔ ሙሉ ለሙሉ የጠላው ህዝብ ምናልባት ልም ብሎ ደግሞ አዲሱም አሁን ጠቅላይ ሚኒስቴር ወደ መደገፍ አስማሚያ ነው ያለው እና በዚህ ደረጃ ላይ ይሄን ግንዛቤ ከአንቺ እና አንዳንድ ጥቂት ሰዎች በስተቀር ይሄ የራሱ ተፈጥሯዊ ህግ የሚሽር ነው። ምክንያቱም ሁሉ ጊዜ ከአንድ ኤክስትሪም ወደ ሌላ ኤክስትሪም መጓዝ መሰረታዊ ለውጥ ሳይሆን የሀይል ሚዛን ነው የሚቀያየረው ማለት ነው። አሁን የሀይል ሚዛን ነው እንጂ የተቀየረው። መሰረታዊ ለውጥ ለማካሄድ አምባገነንነት ነው ታርጌት መሆን ያለበት። ለአምባገነንነት ከግለሰብ እስከ መንግስት ድረስ በተመዋቅር የተያዘ ነው እና በአንቺ ኤክስፒሪየንስ በተለይ በኢትዮጵያ ውስጥ ይህን ሁኔታ በአሁኑ ደረጃ የሚታየ እንደ ለውጥ እንደ ጥሩ ነገር ተደርጎ ህብረተሰቡ አለምንም ጥያቄ አንድ ቀን ኮንዲሽን ሰፖርት መስጠቱ አደጋ አይደለም ወይ? በዚህም በዚህ ላይ አንድ በጣም የሚታየው ነገር የተራማጅ ሞራል ከዚህ ሜዳ መራቅ እና ምናልባት ለፍርሃት ይሆን ወይም ኤክስፒሪየንስ በጣም ይሄ ዲሞክራሲ እንዲዳብር ዲሞክራቶች መብዛት አለባቸው እና የሚዲያው ሮል በተለይ አሁን የኢትዮጵያ ቲቪ ሙሉ ለሙሉ ከወያኔ ድጋፍ ወደ አዲሱ ጠቅላይ ሚኒስትር ድጋፍ መቀየር ነው። ይሄን ብዙ ሰዎች እንደ ጥሩ ነገር ነው የሚመለከቱት። ይሄን ክሪቲክ ማድረግ ራሱ በአሁኑ ሰዓት እንደ ጠላትነት ያስፈርጃል እና በአንቺ ባለሽ ኦብዘርቬሽን በአሁኑ እስካሁን በተደረገው ያለፈውን ሳይሆን አትሊስት ይሄ ምርጫ ከተካሄደ በኋላ ላይ እኔ በግሌ ማየው በጣም አደገኛ ደረጃ ላይ እንዳለን ነው የምናየው እና አንቺ ዝም ብሎ ጊዜ መስጠቱ ራሱ ለዛ አደጋ መፋጠን እና መውደቅ ምናልባት አዲስ የሚጠበቀው ክፍል ይሄ ራሱ ሞሜንተሙ ራሱን የሚቀድር ራሱን እየቆፈረ እየሄድ አይመስልሽም? እና በዛ ላይ መዘናጋት ነገር ሞር አደገኛ አይደለም ወይ? ጊዜ ስትማር መዘናጋት አይደለም? እና በዚህ ላይ ምሁራኑና የጋዜጠኛው ሙያ ምንድን ነው ከጥቂቶች በስተቀር? እና ያ በዛ ላይ አስተያየት ሲሰጭ ነው። አመሰግናለሁ። ያው ከሚያደምጡ ሰዎች አንዱ ነው።
ይከታተ ሰው ክሊር አልነበረምና ባጭሩ ጥያቄውን ንገረኝ።
አው ገባኝ። እንግዲህ አጠር አድርገህ መልሰህ ከማይኩ ትንሽ ራቅ ብለህ ልታሰማ ትችላለህ? እኔ ቴሌፎን መጥቶብኝ ዘልዬ ነበረ ከቦታዬ። እና ኃይለ ማርያም አንድ ጊዜ ልስጥህና አጭር አድርገህ የምትፈልገውን ጥያቄ ብቻ ቁጭ አድርገው።
ኦኬ አሁን ሰማለህ? ሰማኛለህ? ኦኬ እኔ ያልኩት ምንድን ነው፣ በአሁኑ ሰዓት ጸረ ወያኔ የሆነ ወይም ወያኔን በመጥላት በጣም በብዛት በህዝቡ አብዛኛው ህዝብ ወደ ድጋፍ ነው የተሸጋገረው ማለት ነው። እነኝህን ድጋፍ የተሸጋገሩት ነገሮች ወደ አንድ ጽንፍ ወደ አንድ ጽንፍ ነው የሄዱት። እና አምባገነንነትን መቋቋም የሚቻለው በምርጫ ፓርቲ ሲስተም እና በዛ መሰረት ለዛ አይነት ሁኔታ አለመዘጋጀቱ ጊዜ ምስተው እየተባለ ይህን ያህል ጊዜ መውሰዱ እንደ ሰክሰስ ከሚታይ ይልቅ እንደ አደጋ ማየት ነው ያለብን ነው የምለው። እና አንቺ በዚህ ላይ ምሁራኑ ሚና ደግሞ የማስጠንቀቅ ይህን ማስረዳት ጋዜጠኞች ማስረዳት ብዙ አይታይም፣ በጥቂቶች በስተቀር ከእነዚያ ውስጥ አንዱ ነ እና በዛ ላይ አስተያየት እንድሰጪ ነው። ታንኪ
የምሁራንን
ሚና በተመለከተ አሁን ያነሱት ጥያቄ ጉዳይ ላይ ፋታ መሰጠት አለመሰጠት የሚለው ወደ ታሪካችንም ተከሄዶ በመስጠትና ባለመስጠት ያለው ጥቅም ጉዳት ምንድን ነው? ሌሎችም በርካታ ጥያቄዎች ቅድም ስናነሳ የነበረው የሽግግር መንግስት አይ ወይስ ከሁለት ዓመት በኋላ ያለው ምርጫ ላይ ተቋማትን እየገነቡ መሄድ ለዛ ነጻና ገለልተኛ የሚባለውን አይነት ምርጫ ለማካሄድ እንደዚህ የሚሉት ብዙ የሚያጽፉ ብዙ የሚያወያዩ ጉዳዮች ናቸው። በእነዚህ ጉዳዮች ላይ በደንብ ሪሰርች አድርጎ የሚጽፍ የሚናገር የሚያወያዩ ብዙ ምሁራን ያስፈልጋሉ። ይሄን መደረጋለሁ የተወሰኑት ያው ያደርጋሉ አነባቸዋለሁ፣ ግን በደንብ መደረግ እንዳለበት ይገባኛል። እሱ ስለሆነም የሚጠቅመን ከመወያየት አልፎ ደግሞ ወደ ተግባር ለመለወጥ የምንችለውን ሁሉ ማድረጉም ሌላው ትልቁ ነገር ነው። ስለዚህ ትልቅ ሰፊ ርዕስ ነው አሁን ጥያቄ እንዳሉት ብዙ ሊባልበት የሚገባና በተለይ ደግሞ ምሁራን ካለፈው ታሪካችንም አንዳንዶቹን ጽሁፎች ሳያይ ፋታ ስላልተፈጠነው በኋላ ላይ የመጡት ችግሮች ሁሉ ከዚህ በፊትም የነበሩት አገዛዞች ላይ የመጣው አይ ፋታ መስጠቱ ደግሞ ችግር አለው እንደዚህ የሚሉ ብዙ አስተያየቶች አሉ። በእኔ በኩል የራሳችንን ስራ መስራቱ የተፈጠሩትን ክፍተቶች መጠቀሙ ጊዜ መስጠትና ያለ መስጠት ጉዳይ ሳይሆን ስራችንን እየሰሩ መቆየቱ እሱ ነው ትልቁ ነገር ብዬ አስባለሁኝ። የተፈጠሩትን አሁን ሚዲያዎች እየታፈኑ አይደለም፣ ሚዲያዎች ይሰማሉ፣ የፖለቲካ ድርጅቶች መንቀሳቀስ ይችላሉ። እስከምን ድረስ ነው አናውቅም። አሁን ያለውን ክፍተት ግን ቁጭ ብሎ ታዛቢ ከመሆን ባለፈ ለመጠቀም ምን እየሰራን ነው፣ ለመስራት የምንፈልገውስ ምንድን ነው የሚሉት ነገሮች እነሱ እኛ ተቃዋሚ ነን የምንላቸው ሰዎች መመለስ ያለብን ጥያቄዎች ናቸው፣ ወደዛ ከምንወረውራቸው ይልቅ ብዬ አስባለሁ። ያው አወያዩ እንደገለጹት ከዚህ በላይ መቆየት ስለማልችል ሌላ ጉዳይ ደግሞ ስላለኝ እጅግ በጣም አመሰግናለሁ ዛሬ ስላደረግነው ውይይት። በዚህ ልሰናበታችሁ።
እሺ፣ በጣም አድርገን ነው የምናመሰግነው። እንግዲህ ወገኖች፣ ርዕዮት ዓለሙ ለአንድ ሰዓት ከመካከላችን እንድትሆን በዚህ ደረጃ ነው የመጣ ነው። ወደፊት እንግዲህ የበለጠ ልንወያይ የምንችልበትን እሷን የመሰሉ አገር ወዳዶችንም በዚህ መድረክ ላይ አምጥተን አሁን ስላለንበት ሁኔታ ሰፋ አድርገን ነገሮችን የምንመረምርበትን ሁኔታ እናዘጋጃለን። በዛሬው ዕለት ጥሪያችንን አክብራ በመካከላችን በመገኘቷ ርዕዮት ዓለሙ በራሴም እዚህ በተሰበሰቡ ታዳሚዎችም ባሲምባ የውይይት መድረክም ከፍተኛ ምስጋና በርቺ። ከሁሉ በበለጠ ደግሞ እንግዲህ ባለሽም ታዋቂነት አገር ወዳዶች ልንሰባሰብና ልንያያዝ የምንችልበትን ጥረት አድርጊ። በሌላውም በኩል ይሄ ጥረት እንዲቀጥልና መያያዙ እንዲቀጥል ዋናው መደራጀት መሰረት ነው። ትናንሽ ድርጅቶች በየቦታው የሚቀመጡትም እጅ ለእጅ ተያይዘው በህብረት መልክ በተለይ የምንፈልጋቸው አላማዎች የሚያገናኙን በዛ አጥብቀን የምንሄድበትን መንገድ ጥረት ማድረግ አለብን። በየአቅጣጫችን ድርጅቶቻችን ውስጥ ያለው አስተሳሰብ ተሞርዶ ተስተካክሎ አቅጣጫው ሊያሰባስበን የሚችልበት ሁኔታ እንደሚያደርግ ማድረግ አንገብጋቢ ጥያቄ ነው። በጣም አድርገን እናመሰግናለን። እንግዲህ በመጨረሻ የስንብትሽን አድምጠን እንሰናበትሻለን ማለት ነው። ከዛ በፊት ግን ከመሄድሽ በፊት ፈቃደኛ ከሆንሽ ያሲምባ ርዕስ አንቀጽ አላነበብሽ ከሆነ ስለምናነብ ቆይታ አድርገሽ ልታዳምጭ ትችያለሽ። ማይኩን እንግዲህ ላንቺ ተዋለው ማለት ነው።
ስለነበረን ጊዜ እጅግ በጣም ነው የማመሰግነው። ፋንቶካችሁ ጋብዛችሁኝ ውይይት እንድናደርግ ስላደረጋችሁ እጅግ በጣም አመሰግናለሁ። አሁን ያሉት ነገር የዚህ የመደራጀት ጉዳይ በጣም ትልቅ ነገር እንደሆነ ይገባኛል። ምክንያቱም በግለሰብ ደረጃ ምንም አይነት ጥሩ ፍላጎት ቢኖር፣ ምንም አይነት ጥሩ ስሜት ኮሚትመንት ቢኖር በድርጅት ካልታቀፈ ብዙ ዋጋ ያለው ነገር መስራት እንደማይቻል ይገባኛል። በመደራጀት እጅግ በጣም አምናለሁ። ድርጅቶችን ደግሞ የማስተባበር ተባብሮ ወደ አንድ በተለይ በኢትዮጵያዊነት የሚያምኑ ድርጅቶች፣ በዜግነት ላይ በተመሰረተ ፖለቲካ የሚያምኑ ድርጅቶች መሰባሰብ እንዳለባቸው፣ በኋላ አክራሪ ለሆኑ የዘውግ ብሔረተኞች ሀገራችንን አሳልፈን ሰጥተን ከዚህ የበለጠ ውድመት እንዳናይ ትንሽ ወክልንም የመግራት ነገር፣ ለሌላ ድርጅት ያለንም አመለካከት ልክ ያልሆነ የተዛባ የማስተካከል ጉዳይ፣ ራሳችን ላይ መስራት ጉዳይ ሊኖረን እንደሚገባና በዚህ ሰዓት መሰባሰብ እንደሚገባን ጥሩ ንጹህ በሆነው ፍላጎት እሱን ማስመር እፈልጋለሁ። ስለነበረን ጊዜ እጅግ በጣም አመሰግናለሁ።
አንድ ደግሞ በቴሌፎን የመጣ መልእክት አለ። ሳትወለጂ በፊት ለዲሞክራሲ ሲሉ ህይወት ለከፈሉ እህቶቻችን ደብዛቸው ለጠፋ በናበራሽ በርታ አበራሽ ወርቁ በድላይ በነፋጡማ መምህርነት እመቤትና በተቀሩ ስም ከፍተኛ ምስጋና ይድረስሽ ለከፈልሽውም ሁሉ። ለአሁንም እውነትሽ ከበሬታ አለኝ ዮሐንስ ታከለ የሚል ማይኩ ስላልሰራ ያንን አመስግንልኝ ስላለ ነው። እንግዲህ የምታውቂው ይመስለኛል። በጣም አድርገን ነው የምናመሰግነው። በተረፈ እሺ፣ እንግዲህ እንደጠየቅኩሽ በፈለግሽ ጊዜ ሃንጋፕ ልታደርጊ ትችያለሽ ቴሌፎንሽን። እንግዲህ ወገኖች እንትን ለማድረግ የአሲምባን ርዕስ አንቀጽ አሰማችኋለሁ። እሷም እስከቻለች ድረስ አዳምጣ ትዘጋለች። አንድ 10 ደቂቃ ነው የሚፈጀው። እግዚአብሔር ይስጥልኝ። ያሲምባ ድረገጽ ርዕስ አንቀጽ ቁጥር 3 2010። አስቀድሞ ምስጋና ለኋላ ሐሜታ ያስቸግራል። ዶክተር ኮሎኔል አብይ አህመድ አዲሱ ጠቅላይ ሚኒስትር የለውጥ ሐዋርያ ስለሆነ ሁላችንም ልንደግፈው ይገባል። ተደመሩ ለሚሉን የባህር ዳሯ ወይዘሮ እማዋይሽ እንዳለችው የሽግግር መንግስት ይቋቋም ሳይሆን በተቀደደልን ቦይ እንፍሰስ ነው። ተጠራጣሪ ቶማሶችን እውነተኛ ለውጥ ፈላጊዎች አይደሉም የሚለን ማን ነው? የኢትዮጵያ ሕዝብ ላለፉት 27 ዓመታት ራሱን ከወያኔ ስርዓት ለማላቀቅ ባደረገው ትግል ከፍተኛ መስዋዕትነትን ከፍሎ ዛሬ ወያኔ እንደፈለገው ሊገዛ ያልቻለበት ሁኔታ ላይ አድርሶታል። የኃይል ሚዛኑን በኢትዮጵያዊነት ጥላ ስር ወደ ሕዝቡ ወደ ኢትዮጵያዊነት እያጋደለ ያለበት ሁኔታን አመላካች የሆኑ ምልክቶችንም እያየን ነው። በመጀመሪያ ደረጃ ወያኔ ከ27 ዓመታት በፊት በምዕራባውያን የጡት አባቶቹ እርዳታ በአጼ ሚኒሊክ ቤተ መንግስት ከገባ በኋላ ጠፍጥፎ በሰራው መዋቅር ላይ የተከለው የዘረኞች አፓርታይድ ስርዓት በሀገራችን ከጫፍ እስከ ጫፍ የተጠላ ሆኗል። ያም ብቻ አይደለም፣ የኢትዮጵያ ህዝብ የዘረኝነትን የፖለቲካ ክስረት ጠንቅቆ የተረዳበትና አንቅሮ የተፋው እንደሆነም ለሁሉም ግልጽ ነው። ህዝቡ በአብሮነትና በኢትዮጵያዊነት ጥላ ስር ያካሄደው ትግል በወያኔ ላይ ያደረሰው ውጥረት ወያኔን ህወሓትን በመካከሉ መከፋፈልን ስላመጣበት በተፈጠረው ክፍተት የተለያዩ ኃይሎች እድሉን ተጠቅመው ራሳቸውን ወደ ስልጣን ኮርቻ ለማንጠላጠል ሲፍጨረጨሩ የምናይበት ወቅት ነው። በመጀመሪያ ደረጃ ወያኔ በአምሳሉ ጠፍጥፎ ሰርቶ ለሽፋን ሲጠቀምባቸው የነበሩ እንደ ብአዴን፣ ኦሄድድ የመሳሰሉ ተለጣፊ ታዛዥና አሻንጉሊት ድርጅቶች የልብ ልብ ተሰምቷቸው የስልጣን ተራው የኛ ነው ብለው በስልጣን ፉክቻው ያለ የሌለ ኃይላቸውን ተጠቅመው እየተወገረገሩ እንደሆነ ግልጽ ነው። ለዚህ ደግሞ ላለፉት 27 ዓመታት የሄዱበት የዘር ፖለቲካ መክሰሩንና እንደማያዋጣቸው አሁን ስለተረዱ የህዝቡን አብሮነት ጥያቄ ኢትዮጵያዊነትን ከፍ አድርገውና የህዝቡን ድምጽ ነጥቀው የሚጮሁበትን ጊዜ አምጥተዋል። የአዲሱ ጠቅላይ ሚኒስትር ኢትዮጵያዊነትን ማቀፍ በድንገት የተከሰተ ዱብዳ ሳይሆን በኢትዮጵያዊነት ላይ የተሸረበው የክልል አፓርታይድ ስርዓት በህዝባዊ አመጽ በደረሰበት ምትቆስሎ እየተወገረገረ እንደሆነ አመላካች ነው። ከሁሉም በላይ መጠንቀቅ ያለብን አንዳንድ የዋሃዎች እንደሚነግሩን ወያኔ የተከለብን ስርዓት ቆስሎ እንደሆነ እንጂ ሞቷል ልንል በፍጹም እንደማንችል ነው። ዛሬ ሀገር ወዳዶች ከምን ጊዜውም የበለጠ ፍቅሬ በስቶ ባልተጨበጠ ተስፋ ሁሉም ተሳክሮ ባለበት ወቅት የህዝብ ትግል ፍሬ ለሶስተኛ ጊዜ እንዳይሰረቅ በተጠንቀቅ የምንቆምበት ወቅት ነው። የትግላችን መጨረሻ መቋጫው የኢትዮጵያን ህዝብ የስልጣን ባለቤት የሚያደርግ በሀገራችን ኢትዮጵያ ዲሞክራሲያዊ ስርዓት መሰረቱ የሚጣልበት እያንዳንዱ ኢትዮጵያዊ በህግ ፊት እኩል የሚሆንበት የመናገር፣ የመሰብሰብ፣ ሰላማዊ ሰልፍ የማድረግ፣ በነጻ የመደራጀትና ሰብአዊ መብቶች በሙሉ ሳይሸራረፉ ካለምንም ገደብ የሚከበርባት ሀገር የሚያደርግ ስርዓት ለማምጣት ምን መደረግ አለበት ብለን ሁላችንም በጥሞና የምንመክርበት ወቅት እንጂ በሚወረወርልን አጫጭር መፈክር የመደመር የመቀነስ ጉንጭ አልፋ ንትርክ ውስጥ ገብተን ጎራ የምንለይበት ጊዜ ሊሆን አይገባም። በአንድ ግለሰብ ዙሪያም ተኮልኩለን እንደግፈው ወይም አንደግፈው በሚል ንትርክ ጊዜ ልናጠፋም አይገባንም። በዲያስፖራ ያሉ የተለያዩ ድረገጾች፣ የፖለቲካ ስብስቦች፣ የሃይማኖት ተቋማት ሳይቀሩ አዲሱን ጠቅላይ ሚኒስትር ያልደገፈ ህዝቡ የጠየቀውን ለውጥ የሚጻረር የማርያም ጠላት አይነት አድርጎ ስሜታዊ ክርክር ውስጥ ባንገባም ቢያንስ ተጠራጣሪ ቶማስነታችንን ብናስመዘግብ በሀገራችን የሚመጣው ለውጥ አስተማማኝ እንዲሆን ካለን ጽኑ ፍላጎት እንደሆነ እንዲታወቅልን እንሻለን። ባለፉት 40 ዓመታት የተነጠቁ የህዝብ ትግል ፍሬዎችን ለመታዘብ የእድሜ እውቀቱና የተቸረንና የበቃን ስለሆነ ጥርጣሬያችንን ሀገር ወዳዶች ይገነዘቡልናል ባዮች ነን። ለምሳሌ አንዳንዶች በኢትዮጵያ የተከሰተው የለውጥ ሂደት ባልተጠበቀ መንገድ ተጀምሮ በፈጣን ግስጋሴ እየተጓዘ ይገኛል ይሉናል። በህዝቡ መካከል አንጻራዊ ሰላም ሰፍኗል። በዘውጌው መካከል የነበረው ጥላቻ ረግቧል። በሃይማኖቶች መካከል የነበረው ክፍፍል ወደ አንድ እየመጣ ነው። እስር ቤቶች አመቋቸው የነበሩትን እስረኞች ነጻ እንዲወጡ የበሮቻቸው ቁልፍ ተፈተዋል። አፋኝ ህግጋት ተሽረዋል። በአስቸኳይ ጊዜ አዋጅ ተነስቷል። ዘረኝነት ሀዘን ለሀዘን ተቀምጧል። የዜጎች ሰብአዊ መብቶች መከበር ጀምረዋል። ይቅርታና መደመር የሀገሪቱ የፖለቲካ አግማስ ሆነዋል። ፍቅርና ሰላም በተስፋይቱ መሬት ችግኞቻቸውን ተክለዋል ወዘተ ወዘተ ይሉና ማጠቃለያቸውን ከሞላ ጎደል ዶክተር አብይ ወደ ስልጣን ከመጡ 100 ቀናት ውስጥ እውን ይሆናሉ ተብለው የማይታሰቡ ክንውኖች ተከናውነዋል። በቅርቡ ደግሞ የኤርትራ ህዝብ ከኢትዮጵያ ጋር ተደምሯል ይሉናል። ባጭሩ በሀገር ቤትም ሆነ በዲያስፖራ አዲሱን ጠቅላይ ሚኒስትር እንደግፍ ግርግሩ ተሟሙቋል። እንግዲህ ከላይ በጥቅስ ውስጥ የተቀመጡትንና ሌሎችንም ነጥብ በነጥብ አንስተን መመርመር የዚህ ርዕስ አንቀጽ አላማው አይደለምና ይህንን ሁሉ ለውጥ ያመጣልን ተብሎ የመለኮታዊ ኃይል የሰጠነው ጠቅላይ ሚኒስትር ማን ነው የመረጠው ብለን ብንጠይቅ መርሱ ኢህአደግ የተሰመረበት ነው የሚሆነው። ኢህአደግ ደግሞ 99% አቸንፈናል የሚሉ በማጭበርበር ተቃዋሚዎችን አጥፍተው በየእስር ቤቱ አንገላተው ገድለው ወዘተርፈ በምርጫ ስም በስልጣን ላይ ራሳቸውን ያስቀመጡ ቡድኖች መሆናቸውን አንርሳ፣ ምክር ቤቱንም ጨምሮ ማለት ነው። ስለሆነም ሰውየውንም የኢትዮጵያ ህዝብ የመረጠው ስላልሆነ ነገ ጠዋት የመረጡት ቡድኖች ዘብጥያ ሊያወሩት ይችላሉ ማለት ነው። ሌላው ደግሞ የሚንቀሳቀሰው ኢህአደግ ባወጣለት ህግና ስርዓት ስለሆነ ወደንም ጠላን ሰውየው ሀገሪቱን ሊመራ የሚችለው አሁንም የወያኔዎቹን የክልል አፓርታይድ ስርዓት በሚሰጠው ህገ መንግስት ነው። በነገራችን ላይ ሁሉም የፖለቲካ እስረኞች እስካልተፈቱ ድረስ አንድ ሰው እንኳን በፖለቲካ አመለካከቱ እስከታሰረ ጊዜ ድረስ ኢትዮጵያ ውስጥ የፖለቲካ እስረኞች ተፈተዋል ብለን አፋችንን ሞልተን መናገር በጣም ያሳፍራል። ባሲምባ በኩልም ሁሉም የፖለቲካ እስረኞች ካለምንም ቅድመ ሁኔታ አሁኑን ይፈቱ መፈክራችን ነው። ለመሆኑ በያፓነታቸው ደብዛቸው ስለጠፉ ወገኖችስ ዝምታችን ለምን ይሆን? እንግዲህ መብት በሽበሽ ነው ብለው ተደመሩ እያሉ የሚወተውቱ ወገኖች ለዚህ ሁሉ መልስ ቢሰጡን መልካም ነው። የዜጎች ሰብአዊ መብቶች ቢከበሩማ ኖሮ በትንሹ የኤርትራው መሪ አዲስ አበባ ሲገባ ከፍተኛ አቀባበር ተደረገለት የተባለውን ያክል የኢትዮጵያን ባንዲራ አንግበው ይህንን ዘረኛ ጠባብ በሀገራችን ኢትዮጵያ ላይ ላደረሰው ጥፋትና በባድሜ ከ100,000 በላይ ለወደቁ ወገኖቻችን በዚያ አላስፈላጊ ጦርነት አካላቸው ጎሎ የሚንከራተቱ ወገኖች ከየማዕዘኑ ወጥተው ተቃውሞ ሰልፍ ባደረጉ ነበር። አሰብ የኢትዮጵያ ናት፣ ኤርትራና ኢትዮጵያ አንድ ህዝብ ነው የሚሉና ሌሎችም ድምጾች በተሰሙ ነበር። በባህር ዳር የህዝብ ድጋፍ ሰልፍ ላይ እማዋዊሽ ያነሳችው ጥያቄ የሽግግር መንግስት ሊቋቋም ነው ወይስ በተቀደደልን ቦይል ንፈስ ነው ያለችውን ኢቲቪ ቆርጦ ባለወጣ ነበር። እንግዲህ የሰብአዊ መብት እኮ የመደገፍና የመደመር ብቻ ሳይሆን ጥቂትም ቢሆን የመቃወም ጥያቄ ማንሳት፣ ማብራሪያ የመጠየቅ ሆነ ሌሎችንም ሰብአዊ መብቶች የሚረጋገጥበት መሆኑን ለማመላከት ለማጠቃለል ወያኔ በ27 ዓመት ውስጥ በኢትዮጵያ ላይ የመጣ ማዕት ሆኖ ቀጥቅጦ የገዛ መሆኑን የምናውቅና በተለያየ ጊዜያት ህዝቡ እንቢተኝነትን ያሳየባቸውን ህዝባዊ አመጾች ያኮላሸባቸውና ራሱን በስልጣን ኮርቻ ላይ መልሶ ያደላደለባቸውን ታሪካዊ ስልቶችና ዘዴዎች በቅጡ ላጤንን አዲሱ ጠቅላይ ሚኒስትር ኢትዮጵያ ብሏል ብለን እንደ አያሌ ዋ ሀገር ወዳዶች ዳንኪራ ልንጨፍር አይጠበቅብንም። ይልቁንስ ተጠራጣሪ ቶማሶች ሆነን ከባድ ጥያቄዎችን በማንሳት ከምንጊዜውም የበለጠ የህዝቡ ትግል ፍሬ በድል አጥቢያ አርበኞች እንዳይበላ መከላከል የሁሉም ሀገር ወዳዶች ተግባር መሆኑ ይገባዋል። ባልተጨበጠ ባዶ ተስፋ ተወጥረን ባለመጨፈራችን የህዝቡን የለውጥ እንቅስቃሴ እንደምንቃወም ተደርጎ መታየቱ የማያስፈልግ ትንቅ በህዝባዊ ወገን ውስጥ ማጫርና በግርግር ወደ ስልጣን ለሚመጡ ቆራጭ ፈላጮች መመቻቸትን መምረጥ ነው እንላለን። ህዝቡ የተዋደቀበትን ኢትዮጵያዊነትና አብሮነት መፈክር በማንሳት ሁሉንም ባይሆን ጥቂት የፖለቲካ እስረኞችን ፈቷልና እንደግፈው የሚለው ጩኸት በስቶ በጥርጣሬ የምንጠይቀውንም በደፈናው ጨፍልቆ የኢትዮጵያ ህዝብ ችግር አቸናፊነት እንደምንቃወም በመፈረጅ ረጋ ያለ የሀገሪቱን ሁኔታ የመገምገምና በምን አይነት መንገድ ስልጣን ወደ ህዝብ ሊገባ ይችላል የሚሉትን ጥያቄዎች ለመወያየት እንዳንችል ዝም የሚያሰኙ ጫጫታ እንዳይሆን እንፈራለን። አምባገነን ስርዓትን አውርዶ ህዝባዊ ስርዓትን ለመመስረት የግድ የሽግግር መንግስት ሊመሰረት ሲገባ ከወዲሁ የህዝብን ድምፅ እየዘመሩ ያሉ የትላንት ካህሪዎችና ችግር ፈጣሪዎች አዲሱ መሪ ባዘጋጀላቸው ቲያትር ለመሳተፍ ብሎም የአንደኛ ማዕረግ መቀመጫቸውን ለመያዝ ሲሯሯጡ ለታዘብን የኢትዮጵያን የቅርብ ጊዜ የትግል ታሪክ ጠንቅቀን ለምናውቅ እጃችንን አጣጥፈን ልንቀመጥ በፍጹም አይቻለንም። ኢትዮጵያችን ዲሞክራሲያዊት እንድትሆን በመመኘትና የተስፋ ዳቦ የናኘን አንድ ግለሰብ ብቻ ካላቀፋችሁ በሚል አሁንም ለሶስተኛ ጊዜ የህዝቡን ትግል ውጤት ማስበላት ነው የሚሆነው። ለምን ቢባል ወያኔ የተከለው ስርዓት በቦታው ታትሞ ያለ ስለሆነ ማለት ነው። የሚያስፈልገው የወያኔን ስርዓት በህዝባዊ ስርዓት መቀየር ነው። ለዚህ ደግሞ ከመቼውም ጊዜ የበለጠ በኢትዮጵያዊነት ጥላ ስር መሰባሰብ መደራጀትን ይጠይቃል። ያንን ማድረግ ካልቻልን ደግሞ እንደ ኢህአፓ ያሉ እያታገሉ ያሉ ኢትዮጵያዊ ድርጅቶችን መቀላቀልና ከህዝቡ ጎን መደመር ሌላው አማራጭ። ጥያቄው መሆን ያለበት ከማን ጋር ነው የምንደመረው? ህዝቡን የስልጣኑ ባለቤት ከሚያደርገው ወገን ወይንስ በግለሰብ ዙሪያ ተኮልኩለን በተደጋጋሚ እንደሆነው የማይሆን እምነት ጥለንባቸው በይፋ ለሚከዱን በተስፋ ለሚነዱን ሰለባ መሆን? ሌላውን ብንተው ባለፉት 27 ዓመታት ህዝባዊ ትግል ውስጥ እንኳን በመሪነት ከመካከላችን መርጠን ሳይሆን በስሜት ብቻ ራሳቸውን ማንዴላ ያሉን ወገኖች ዛሬ የት ነው ያሉት ብለን ብንጠይቅ አስቀድሞ ምስጋና ለኋላ አመት ያስቸግራል የሚለውን የወገን ተረት በግልጽ ትምህርት ይሰጣናል። እናም አዲሱ ጠቅላይ ሚኒስትር ከህዝብ ወገን መደመር ከፈለገ እነሆ ፈረሱም ይኸው ሜዳውም ይኸው። በኢትዮጵያዊነት ጥላ ስር ስለ ሀገራችን ያገባናል የሚሉና ህዝቡም ከየአካባቢው በሚመርጣቸው አማካሪዎች የሽግግር መንግስት አሁኑ ነው። እንዲያውም ሰውየው በአሁኑ ጊዜ ባለው ታዋቂነትና ድጋፍ የኢትዮጵያ ህዝብ መልሶ ይመርጠዋልን ብለን እንገምታለን። እናም የባህር ዳሯ ወይዘሮ እማዋይሽ ላቀረበችው ጥያቄ የሽግግር መንግስት ወይስ በተቀደደልን ቦይ መፍሰስ፣ መልሳችን የማያጠራጥር የሽግግር መንግስት አሁኑ ነው ይሆናል። የሽግግር መንግስት አሁኑ ነው። ኢትዮጵያዊነት ያለ ጥጥ በትግላችን ያብባል። ያሲምባ ድረቀ ዝግጅት ክፍል ሐምሌ 14 ቀን 2010።
እሺ፣ በጣም አድርገን እናመሰግናለን። እንግዲህ ሪዮት
እሺ፣ አመሰግናለሁ። ደህና ሁኑ።
I'm shot the wood.